የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደው ነው ዞትር ያክብሮት ሰላምታችንን ያስቀደም የዛሬ የህዳር 4 2009 ወይም የኖቬምበር 13 2016 ቅንብራችንን ይዘን ቀርበናል። ስርጭታችንን ለማስተዋወቂያል በቅድሚያ በየ15 ቀናት እየተዘጋጀ የሚቀርበውን ከታሪክ ማህደር እናቀርባለን። በመቀጠልም አንድ መልእክት ይደመጣል። ከዚያም ከምሽቱ 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ከቀረቡ በኋላ በኢትዮጵያ በተከሰተው የዘውግ ተኮር ፖለቲካ ዙሪያ ውይይት ይኖረናል። እንግዳችንም ወጣት መስፍን ፈይሳ ይባላል። አድማጮቻችን የስርጭታችንን ሙሉ ጊዜ ከኛ ጋር እንድትቆዩ ያክብሮት ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
Indi damo damo ne yatana bandu ko manne yatana ከመጻሕፍት ማህደር አድማጮቻችን እንደምን ከረማችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ ክቡር አቶ ከበደ ሚካኤል በታሪክና ምሳሌ የአንደኛ ክፍል መጽሐፍ ላይ አቶ መስፍን ማሞ ተሰማ በስድኒ ነዋሪ የሆኑ ትጉህና ቅን ኢትዮጵያዊ ስደተኛ ተዘመናችን የትግል ይዘት ጋር በማዛመድ የጻፉትን ጽሑፍ ክፍል ሁለትን ስለ ሰንደቅ ዓላማ የሚገልጸውን ምዕራፍ ይዘንላችሁ ቀርበናል። እንዲህ ተጽፎ ነበር በሚል አርዕስት በክፍል አንድ ስለ አገርና ሕዝብ ያለስተላለፍነው ዝግጅት ይታወሳል። እንዲህ ተጽፎ ነበር በሚል አርዕስት በዚህ ዝግጅት ደግሞ እነሆ ስለ ሰንደቅ ዓላማ የተጻፈውን የዝግጅት ክፍል የሚከተለውን እናስደምጣለን። ሰንደቅ ዓላማ። ሰንደቅ ዓላማ የነጻነት ምልክት፣ የአንድ ሕዝብ ማተብ፣ የህብረት ማሰሪያ ጥብቅ ሐረግ ነው። ተመልከት ዓላማህን፣ ተከተል አለቃህን። ነጋሪቱ እየተጎሰመ ሰራዊቱ እየተመመ ሲሄድ ሰንደቅ ዓላማ ትምህርተ ኃይል ትምህርተ መዊ ነው። ሰንደቅ ዓላማችን አረንጓዴ፣ ቢጫና ቀይ ሶስት ቀለማት ናቸው። ምሳሌያቸውም አረንጓዴው ተስፋ ልምላሜና ሀብት፣ ቢጫው ሃይማኖት አበባና ፍሬ፣ ቀዩ ፍቅር መስዋዕትነትና ጀግንነት ነው በማለት ክቡር አቶ ከበደ ሚካኤል አስረድተውናል። እንግዲህ ደግሞ በከበደ ሚካኤል ላይ ተመርኩዘን ጥቂት እናዝግም ይላሉ አቶ መስፍን ማሞ ተሰማ። አዎ እውነት ነው። ሰንደቅ ዓላማችን የነጻነታችን ምልክት፣ የአንድ ሕዝብ የኢትዮጵያውያን ማተብ፣ የህብረታችን የኦሮሞ የአማራው የሲዳማው የአፋሩ የአኝዋኩ የጉራጌው የኮንሶው የትግራዩ የሐረሪው የወላይታ ወዘተ የህብረታችን ማሰሪያ የህብረታችን ሸማ የሆነ ጥብቅ ሐረጋችን ነው። ሰንደቅ ዓላማችን ድፍን ኢትዮጵያንን የሚወክል ለየትኛውም የኢትዮጵያ ህብረተሰብ ክፍል ለምሳሌ ለኦሮሞ ወይ ለአማራ፣ ለትግራይ ወይ ለሲዳማ ወዘተ ተብሎ ያልተቀረጸና ለጎጥ ጥብቅና ያልቆመ ወይም ደግሞ በህብረ ቀለማቱም ሆነ በትርጉሙ ለየትኛውም የኢትዮጵያ ማኅበረሰብ ክፍል አንዳች ጎርባጭም ሆነ አግላይ አድሏዊም ሆነ አንኳሳሽ ትርጉምም ሆነ ምልክት የሌለው የሁላችንም ማንነት መለያ ክቡር ግልሁና ቅዱስ አርማችን መለያችን ነው። አረንጓዴው እንደ ሕዝብና እንደ ሀገር እንደ ግለሰብም ቢሆን ያለንን ተስፋችንን የሚያመለክት የሚያሳይ የኢትዮጵያዊነታችንንም ልምላሜና ሀብት የሚወክል መለያ ሲሆን፣ ቢጫው ሃይማኖትን ክርስትናንም ሆነ እስልምናን ወይም ሌላ የሃይማኖት ዘርፍ የሚከተሉ ኢትዮጵያንን የማምለክ መብት አክባሪና ሁሉም እንደ እምነቱ ይደር ብላ ለዜጎቿ ሁሉ ያወጀች የሃይማኖቶች መቻቻል ያላት ቅድስት ሀገር መሆኗን አብሳሪ፣ አበባው ደግሞ በሕዝብ መካከል ያለውን መከባበር፣ ፍቅር፣ ሰላምና መተሳሰብ አመልካች፣ ፍሬው በሰላም ሰርቶና ነግዶ ወልዶና ከብዶ በሀገሩም ግዛቶች ሁሉ በነጻነት ተዘዋውሮ የማፍራትና የመኖር ነጻ መብት ያለን መሆኑን ነጋሪ ሲሆን፣ ቀዩ ስለ ሀገርና ስለ ወገን ፍቅር፣ ለነጻነት ለእኩልነትና ለመብት የከፈልነውን የምንከፍለውን መስዋዕትነትና በመስዋዕትነትም የምንቀዳጀውን ጀግንነት አመልካች ነው። ይህ ተቀደምት አብናቶቻችን አባትናቶቻችን የወረስነው በደምና በታሪክ የዋዠ ክቡርና ታላቅ አርማችን ሰንደቅ ዓላማችን ነው። አረንጓዴ፣ ቢጫ፣ ቀይ ባለ ሶስት ቀለማት ቀስተ ደመናዊ መለያችን፣ ክብራችን፣ መስህባችን፣ መስተፋቀራችን፣ ሰንደቅ ዓላማችን ኃይላችን ነው። ሰንደቅ ዓላማችን ክብራችን ነው። ሦስቱ ቀለማት ሰንደቅ ዓላማችን አጥንት ሥጋና ነፍሳችን ሦስትም አንድም የሆኑበት የኛነታችን መለያችን ነው። ሶስቱ ቀለማት ሰንደቅ ዓላማችን የኢትዮጵያና የኢትዮጵያዊነታችን መለያችን ተማንም በምንም መቼም የትም የማንደራደርበት አልፋና ኦሜጋ። በየዘመኑ ኢትዮጵያን የወረሩ ሁሉ ይህን ሰንደቅ ዓላማ ሊረግጡ ወይ ሲረግጡ ብዙ ጥፋትና ብዙ ውድመት አድርሰውብናል። ቀደምቶቹ አያት ከማያቶቻችንም በደማቸው እንጥፍጣፊ ባጥንታቸው ክስካሽ እነሱ ወድቀው ሰንደቅ ዓላማችንን ከፍ አድርገው ሲያውለበልቡ ነረዋል። ሀገር ኢትዮጵያን በሰንደቅ ዓላማዋ ሸልመውና ተንከባክበው ተትውልድ ትውልድ አስተላልፈዋል። እንደ ቀደምቱ ሁሉ የዛሬ ትውልድም ሦስቱ ቀለማት ሰንደቅ ዓላማው የአንድነቱ፣ የመተሳሰቡ፣ የጀግንነቱ፣ የነጻነቱ፣ የክብሩ፣ የማንነቱ መለያ ነውና በሕይወት መሥዋዕትነት ይጠብቃታል። እንደ ደርቡሽና እንደ ቱርክ ወይም እንደ ሙሶሎኒ ግራዚያናዊ ጣሊያን ኢትዮጵያን ሰንደቅ ዓላማ አመርሮ የሚጠላው ሀገር በቀሉ ወራሪ ቅኝ ገዢ ሕወሓት በታሪኩ በሰንደቅ ዓላማችን ላይ ወደር የማይገኝለት ከጣሊያን ፋሽስት ወራሪም ያላነሰ ግፍ ፈጽሟል። እንደ ግራዚያናውያን ሁሉ ሕወሓታውያኑ የኢትዮጵያን ሰንደቅ ዓላማ አዋርደዋል፣ መሬት አንጥፈው ረግጠዋል። በቀደምቶቻችን ደምና አጥንት የዋዠ ምልክታችን መሆኑን አንኳሰው ጨርቅ ነው ብለዋል። ቀዳደው ሽንኩርት ቋጥረውበታል፣ ጨው ሸክፈውበታል። የግራዚያኒው አምሳለ ፍጡር ተሆኑት ድፍን ሕወሓታውያን ቁንጮ ግራዚያውያኑ መለስ ዜናዊ ምኒልክ ቤተ መንግሥትን ወሮ ገብቶ እንኳን በሰንደቅ ዓላማችን ላይ ያለውን ተፈጥሯዊ ጥላቻ ሊሸሽግ አልተቻለውም። ለዚህም ነው ቀስተ ደመናዊውን ሦስቱን ኅብረ ቀለማት የያዘ ሰንደቅ ዓላማ በኢትዮጵያ ሰማይ ላይ ማውለብለብ በወንጀለኝነት ያስቀጣል ሲል ያወጀው። በኢትዮጵያ የዘመናት ታሪክ ውስጥ በመንግሥትነት በኢትዮጵያ ላይ የተቀመጡት የትኞቹም ኢትዮጵያዊ በቀል መንግሥታት ሦስቱን ኅብረ ቀለማት የያዘውን የኢትዮጵያን ሰንደቅ ዓላማ በኢትዮጵያ ሰማይ ላይ ማውለብለብ ሕገ ወጥና ወንጀል ነው በማለት አውጀውም ሆነ አግደው አያውቁም። ሰንደቅ ዓላማውን ያውለበለበን ሰላማዊ ሕዝብ ሰንደቅ ዓላማ ከፍ በማድረጉ ወንጀለኛና አሸባሪ ብለው በጠራራ ፀሐይ ፈጅተው አያውቁም። ሀገር በቀሉ ወራሪ ቅኝ ሀገር ቅኝ አዙር አስተዳዳሪ መለስ ዜናዊ ተመራው ሕወሓት በስተቀር ኢትዮጵያ የታሪክ ብቻ ሳይሆን የሰንደቅ ዓላማም ጠባሳ ያገኘችው በፋሽስቶቹ ሀገር በቀል ወራሪ ቅኝ ገዦች ሕወሓታውያን ዘመን አገዛዝ ነው። እነሱ የሚያውለበልቡት ባንዲራ የኢትዮጵያን የታሪክ ጠባሳ የተጠበሰ ባንዲራ ነውና፣ ይህ ወራሪው ቅኝ ገዢ ሕወሓት የሚያውለበልበው ጠባሳ ባንዲራው የኢትዮጵያን ታሪክም ሆነ ኢትዮጵያን ኢትዮጵያዊነታችንንም በጸጋና በፍቅር በጽኑ እምነትም የተላበስነውን ኢትዮጵያንን አይወክልም። ኢትዮጵያ በምዕተ ዓመታት ታሪኳ አያሌ ውጣ ውረዶችን አሳልፋለች። መልካም ዘመናት የነበሯትን ያህል የጥፋት ዘመናትም አስተናግዳለች። በዚህ ሁሉ ዘመነ ታሪኳ ግን እንደ ሕወሓት ዘመን ያለ የሰቆቃ፣ የግፍ፣ የምዝበራ፣ የእልቂት፣ የዋይታና የዘር መድሎ የነገሰበት ዘመን ኖሯት አያውቅም። ኢትዮጵያ በታሪኳ ተጥቁር ለባሾቹ የግራዚያኒ ፋሽስት ሰራዊት የማያንስ አጋዚ የተባለ ሀገር በቀል ፋሽስት ጦር መተንፈሻዋን አንቋት አያውቅም። አጋዚ የቀን ጅብ ነው። ጅቡ አጋዚ ያለ ጥርጥር ሙሉ ለሙሉ መደምሰስ መበተን አለበት። ይደመሰሳልም ይበተናልም። ወላጁ ሕወሓት ያለ ድርድር ፍጹም መወገድ አለበት ይወገዳልም። አፋሽ አጎንባሾቹ ሹምባሽ ወያኔያውያን መንበርከክ አለባቸው ይንበረከካሉ። ይህን የሚጠራጠር ታለ ጎንደርን ይመልከት፣ ባህር ዳርን፣ ወሎን፣ ሸዋን ይመልከት፣ ወደ ምስራቅ ወርዶ ሐረርጌን ይመልከት፣ ወደ ባሌ፣ ወደ ወለጋ፣ ወደ አርሲ፣ ወደ ጅማ፣ ወደ ቤኒሻንጉል ወርዶ ይመልከት። ሀገር በቀሉ ወራሪ ዘረኛ ቅኝ ገዢ ህወሓት የዕድሜ ገመዱ እየሰለለች ነውና መበጠሻዋም የጊዜ ጉዳይ ብቻ ሆኗል። እንሆ እግዱ ምን ቢከፋ፣ እስሩ ምን ቢሰፋ፣ ሰቆቃው ምን ቢንር፣ የአጋዚ ጥይት ምን ቢንፈቀፈቅና ሕፃን ተናት ወጣት ታዛውንት ሳይለይ ቢፈጅ፣ ቀደምቶቹን አክባሪው ታሪኩን ፈላጊውና ሀገሩን ታዳጊው ይህ ወጣት ትውልድ ተመጊሳውን ብርት ተጎንደር እስተ እንደ እሳተ ገሞራ ፈንድቶ ጠባሳውን ባንዲራ አውርዶ በታሪክና በደም የዋዣውን የኢትዮጵያን ሰንደቅ ዓላማ ለብሶ እንዳንበሳ አግስቷል። ዘመነ ፍዳው የውሃት ቅኝ አገዛዝ ያክትም ሲል ነጋሪት ጎስሟል፣ እንቢልታ ነፍቷል። ድፍን የኢትዮጵያ ወጣት ትውልድም ተሰሜን እስተ ደቡብ ተምዕራብ እስተ ምስራቅ ሦስቱን ቀለማት ከፍ አድርጎና የዘረኞቹን ቅኝ ገዢዎች ኬላ ጥሶ የትግል ነጋሪቱን እየጎሰመ የአዋጅ መለከቱን እየነፋ የአንበሶቹን ድምፅ ተቀባብሎ አስተጋብቷል። የአንበሳ ትውልድ አንበሳ ነውና እንሆ አዋጅ እንናገራለን። የኢትዮጵያ ትንሣኤ በኢትዮጵያ ሰማይ ላይ መሳፈፍ መጀመሩንና ይህም የግፍ አገዛዝ ወርዶ በቅድስቲቷ ምድር ላይ መስፈኑን የሚጠራጠር ታለ እሱ በንጹሐን ደም አቅሉን የሳተው ሀገር በቀሉ ወራሪ ፋሺስት ቅኝ ገዢው ህወሓት የእንግዴ ልጁ ቫምፓየሩ አጋዚና ሹምባሽ ወያኔውያን ብቻ ናቸው። በዘመነ ፋሺስት ጣሊያን እርኩም ይሄድና ኒኬሉም ያልቅና ያስተዛዝበናል ይሄ ቀን ያልፍና በማለት አርበኛው የኢትዮጵያ ሕዝብ ተቀኝቷል። ቅኝቱም እውን ሆኗል። እርኩም ለፋሺስቱ ጣሊያን የተሰጠ ስም ነበር። ፋሺስት ጣሊያን ተባሮ ኒኬሉን፣ ገንዘቡን፣ ፍርፋሪውን እየቃረሙ ሕዝብን ከድተው ሕዝብን ለጣሊያን አድረው ሲፈጁ የነበሩትም ሹምባሽና ቅጥረኞች ቀን ከዷቸው ሀገር ነጻ ወጥታ ጨለማው ተገፎ ባርነቱ አብቅቶ ጊዜ ሁሉን ያሳየናል በማለት ነበር ያኔ ሕዝባችን የተቀኘው። የፋሺስት ጣሊያን ደቀ መዝሙር ህወሓት ለታሪክ ቁብ አይሰጠውም እንጂ ይህ የአብናቶቻችን ቅኔ የግራዚያኔው አምሳል መለስ ገና ሳይሞት ጀምሮ ትምህርት መሆናቸው ነበር። ግን አልሆነም። በሩብ ምዕተ ዓመት ያገዛዝ ዘመንም እንኳን የሰናፍጭ ቅንጣት ታህል ህወሓት ሊለወጥ አልተቻለውም። ተንግዲህም አይቻለውም። እንሆ ዛሬ የቀደምቶቹን አብናቶቹን ቀንዲል አብርቶና ጥሪያቸውንም ሰምቶ የተነቃነቀው ወጣት ትውልድ ተመልከት አላማህን፣ ተከተል አለቃህን። ነጋሪቱ እየተጎሰመ ሰራዊቱ እየተመመ ሲሄድ ሰንደቅ ዓላማ ትምህርተ ኃይል ትምህርተ መዊ ነው ብለው ተወልቃይት እስተ ሞያሌ የዛርን አጥር ሰባብሮ ተነስቷልና ወየው ለነፍስ ገዳዮችና ለግፈኞች፣ ወዮ ለፋሽስት ቅኝ ገዢ ዘረኞች። ግፋችሁና ግድያችሁ ታፍ እስተ ገደፉ ሞልቶ ፈስቷልና በማለት አቶ መስፍን ማሞ ተሰማ እንዲህ ተጽፎ ነበር በሚል አርዕስት የደረሱትን ክፍል ሁለትን በዚህ እንቋጫለን። አድማጮቻችን፣ ቀጣዮቹን የምሽቱን ዝግጅቶች አብራችሁን በጥሞና እንድትሳተፉ እንጋብዛችኋለን። መልካም ምሽት።
አንበሳን ተሰብሯን ይደርም ደግፋው ደግፋው ይህን እያየ ይኖራል ወይ ሰውን ደኑን 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 ማርያቱን ማርያቱ ሀምሳ ግንዱ ባሪያውን የተውሷ ማርያቱን ሀምሳ ግንዱ ባሪያው የተውሷን የተውሷ እንጀራውን ይበላን እንዲሁ ሆኖ ታርሶን የዘመመ ጎጆን የኩበትን ማገዷ ፍርጅያ የጨሰው ይኖራል ተለምዶን ተለምዶ
እያንዳንዱ ኢትዮጵያዊ አማራ ሊኖረው የሚገባ ዋቢ መጽሐፍ በሽያጭ ላይ ዋለ። ምጽአተ አማራ ተገድሎና ተገዳድሎ የማያልቅ ተነቅሎ የማይደርቅ። ይህ መጽሐፍ ባለ 657 ገጾች ነው። በዘጠኝ ምዕራፎች ተከፋፍሏል። እነርሱም አንደኛ፣ የኢትዮጵያና የኢትዮጵያዊነት መከፋፈል የኦርቶዶክስ ተዋህዶ ሃይማኖት ተከታዩና አማራው የከፈሉት ዋጋ። ሁለተኛ፣ የኢትዮጵያ አንድነት ትንሣኤ የአማራው የአንድነትና የጸረ አንድነት ትግል ውጤት። ሦስተኛ፣ ቀዳማዊ ኃይለ ሥላሴ የፍጹማዊ ዘውዳዊ አገዛዝ የአንድነት ግንባታ ሂደት ድምድምና የኢትዮጵያ ዳግም ብተና ጽንስ። አራተኛ፣ የለውጥ ፈላጊው ትውልድ የኃይል አሰላለፍ። አምስተኛ፣ ዘረኛው የትግሬ ወያኔ ከ1972 እስከ 2007 ዓ ም ድረስ በአማራው ነገድ ላይ ያደረሰው የዘር ማጥፋትና የዘር ማጽዳት ወንጀል። ስድስተኛ፣ ስለ አማራና ስለ ኢትዮጵያዊነት ምሁራን ምን ይላሉ? ሰባተኛ፣ የመላው አማራ ሕዝብ ድርጅት መአህድ አማራው ላይ የደረሰው ሰቆቃ የወለደው ነፍስ አድን ድርጅት። ስምንተኛ፣ ሞረሽ ወገኔ የአማራ ድርጅት የአስራት ዘር ፍሬ። ዘጠነኛ፣ ከሞረሽ ወገን የአማራ ድርጅት መግለጫዎች በከፊል የሚሉ ናቸው። የመጽሐፉ አቀራረብ ከዚህ በፊት በተለምዶ በገበያ ላይ ከሚውሉት ለየት ያለ ነው። በውስጥም ይዘቱ ከዚህ በፊት ለአንባቢዎች ቀርበው የማያውቁ ጥሬ መረጃዎች፣ ታሪካዊ ትንታኔና ዋቢ መጽሐፍት ተካተዋል። የቀረቡት መረጃዎች በሰንጠረጆች፣ በፎቶግራፎች እና በልዩ ልዩ ካርታዎች አባሪነት የተብራሩ ናቸው። ይህንን መጽሐፍ በመግዛትና በማንበብ ስለ አገሮ፣ ስለ ኢትዮጵያ ታሪክ ተጨማሪ እውቀት ያገኙበታል። በተለይም አማራው የኢትዮጵያና ኢትዮጵያዊነትን ህልውና ለማስቀጠል ስለ ከፈለውና አሁንም ስለሚከፍለው መሥዋዕትነት ለመረዳት ያስችልዎታል። መጽሐፉን እንዴትና ከየት መግዛት እንደሚቻል ልግለጽ። መጽሐፉ ከጥቅምት 8 ቀን 2009 ዓ ም ጀምሮ በገበያ ላይ ውሏል። አንደኛ፣ በዋሽንግተን ዲሲ እና አካባቢው ለሚኖሩ በእናት ኢትዮጵያ ገበያ ዲሲ፣ በአስኒ ገበያ ቨርጂኒያ፣ በናዝሬት ባልትና ቨርጂኒያ፣ በእንጦጦ ገበያ ዲሲ እና በሌሎችም የኢትዮጵያ መደብሮች ያገኙታል። ሁለተኛ፣ በመላው ዓለም ላሉት የሞሮሽ ወገኔ የአማራ ድርጅት ኮሚቴዎች በቅርብ ቀናት ስለሚሰራጭ በየአካባቢው ካሉት የድርጅታችን አካሎች ተጠሪዎች መግዛት ይቻላል። ለዚህ ከስቶክሆልም ስዊድን ከወይዘሮ ዘውዲቱ የማነ በኩል ማግኘት ይቻላል። የእሳቸውም ስልክ ቁጥር 070 78 89 99 0። እደግመዋለሁ፣ በስልክ ቁጥር 070 788 99 90 ወይም ስዩም አዲስ 073 770 0333 ስዩም አዲስ 073 770 0333 ደውለው ይጠይቁ። ሞረሽ ወግኔ የአማራ ድርጅት። Thank you.
አድማጮቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን አስደምጣለን። የአማራ ህዝብ ተጋድሎ የተለያዩ አዳዲስ ድሎች ማስመዝገቡን አስመልክቶ የተለያዩ መግለጫዎች ይፋ ሆነዋል። የአማራው ተጋድሎ በጎበዝ አለቃ እየተመራ የተቀጣጠለው ፍልሚያ ከሰሞኑ በጎንደር በወገራ ወረዳ አንቃሽ በተባለ ስፍራ በተደረገው ውጊያ ቁጥራቸው ብዙ ከወያኔ አጋዚ ወታደሮች መገደላቸውና የተማረኩም እንዳሉ ከጦርነቱ ግንባር የተገኘ መረጃ አረጋግጧል። ወያኔ በተደጋጋሚ የተለያዩ ልስልቶችን በማውጣት አርበኛውን ለመግጠም ቢሞክርም ሽንፈት ደርሶበታል። አማራው ከወያኔ ተማራኪዎችና ከሚገደሉት ራሱን ግን በማስታጠቅ በአካባቢው ባንዳና ሰላይ አንስቶ እስከ ወራሪው አጋዚያን ድረስ ያለውን የአይቀጡ ቅጣት እየቀጣቸው ነው። አማራው ለነጻነቱ ውድ የሆነ የህይወት ዋጋ እየከፈለ ክተት ካለበት ጊዜ አንስቶ የኃይል ትግል ወሳኝ የሆነ መጥቷል። ወያኔ አስቸኳይ አዋጁን ተንተርሶ አፈና ለማካሄድ በሰላማዊ ህዝብ ላይ የዘመተ ሲሆን አርበኞችን ትደግፋላችሁ በሚል መምህራኖችና ባለሱቆችን ወጣቶችን እያፈሰ ለስር እየዳረገ ነው። የሚመለመሉ ሰላዮችና ተቋሚዎቻቸውን በያሉበት እርምጃ እየተወሰደባቸው ነው። አማራው ለህልውና የሚያደርጋቸው ተጋድሎች ብዙ ጀግኖችን ያፈራ በመሆኑ የትግሉም ዘላቂ መዳረሻ ከትግሎቹ ከስልጣን መወገድና ከኢትዮጵያ ዘላቂ ህልውና መረጋገጥ ጋር የተያዘ በመሆኑ ለዚህ ነጻነት ተጋድሎ ሁሉም የአማራ ልጅ በወሳኙ ትግል ጋር እንዲሳተፍ እንዲቀላቀል ጥሪ ተላልፏል። በተጨማሪም ለሀቀኛ ኢትዮጵያዊነት ቆመናል፣ ወያኔ ጋር ጠላታችን የምትሉ ወገኖች ሁሉ ከትግሉ ጎን በመቆም የተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ በኢትዮጵያ ደቡብ ምስራቅ ክፍል አዲስ ድርቅ በድጋሚ መከሰቱን ይፋ አደረገ። ቅጥፈት የማይታክተው የወያኔ አደጋ ስጋት አመራር ኮሚሽን ግን የተባበሩት መንግስታትን ሪፖርት የተቻኮለ ነው ሲል ወቀሳ ሰንዝሯል። ድርቅ ተከስቶባቸዋል የተባሉትን ስፍራዎች ለማረጋገጥ የተባበሩት መንግስታት ድርጅት ጽህፈት ቤትና በወያኔ ብሔራዊ ስጋት ስራ አመራር ኮሚሽን መካከል በጋራ የተካሄደ ጥናት መረጋገጡ እየታወቀ ወያኔ ማስተባበሉ የድርጅቱን ባለስልጣናት አሳዝኗል። የተባበሩት መንግስታት ያሰራጨው መረጃ እንደሚያመለክተው በአብዛኛው በኦጋዴንና በደቡብ ኢትዮጵያ ውስጥ ከሚገኙ 212 ወረዳዎች ውስጥ 100 ያህሉ የምህር ምርታቸው በዝናብ እጥረት ምክንያት እንደመከነ ይገልጻል። በመሆኑም ህይወት ለማትረፍ አስቸኳይ እርዳታ ካሁኑ መጠየቅ አለበት ብሏል። እንደ ኢትዮጵያ አቆጣጠር ከ2007 ዓ.ም ጀምሮ የተከሰተው መጠነ ሰፊ ድርቅ ከ12 ሚሊዮን በላይ ዜጎች ያስቸኳይ ጊዜ የምግብ እርዳታ ፈላጊዎች እንደሆኑ አስገድዷል። ቀደም ሲል እንደ ኢትዮጵያ አቆጣጠር ከ1996 ዓ.ም ጀምሮ በተመሳሳይ ድርቅ ከ11 ሚሊዮን በላይ ዜጎች ለዕለት ደራሽ እርዳታ ያጋለጠ ከፍተኛ ድርቅ መከሰቱ ይታወሳል። እስከዛሬ ድረስ በኢትዮጵያ ቁጥራቸው 10 ሚሊዮን የሚጠጋ ዜጎች የሴፍቲኔት መርሃ ግብር ታቅፈው ድጋፍ እየተደረገላቸው እንደሚገኙ ይታወቃል። ይህ ቁጥር በከተሞች ያለውን ጦማ ዳሪ አይጨምርም። የትግራይ ወያኔ አገዛዝ የግለሰቦችን መኖሪያ ቤቶችና ቦታዎቻቸውን እየነጠቀ መቸብቸቡን ቀጥሎበታል። ሰሞኑን ወያኔ በመርካቶ አካባቢ የነጠቀውን መሬት ለጨረታ አቅርቦ በካሬ ሜትር 355,000 ብር የመወዳደሪያ ዋጋ በመተመን የሊዚንግ የጨረታ ዋጋ መነሻ አድርጎ እንደነበር ከሀገር የደረሰን ዜና ገልጿል። ይህ ተመን በዓለማችን ካሉ ታላላቅ ከተሞች ለንደን፣ ኒውዮርክ፣ ሆንግ ኮንግ፣ ፓሪስ ከመሳሰሉት ጋር የሚመጣጠን ለመሆኑ ብዙዎቹ በመደነቅ ገልጸዋል። ባለፉት 25 ዓመታት በነጠቃ፣ በዘረፋ፣ በሙስና፣ አየር ባየር ኢኮኖሚ ይህን ያህል የገንዘብ መጠን በካሬ ሜትር እየከፈሉ የሚጫረቱ ግለሰቦችና ድርጅቶች መፈጠራቸው አጠያያቂ ነው ያሉ ወገኖች፣ ወያኔ የመሬቱ ባለቤት የሆነውን ዜጋ እያፈናቀለና መጠጊያ እያሳጣ የሚያደርገው አይን ያወጣ ዘረፋ እጅግ ራቁቱን የወጣ የአፓርታይድ ምስያ ነው ብለዋል። በተለይም ወያኔዎች ላለፉት 25 ዓመታት አዲስ አበባና ዙሪያዋን ህዝብን አላንዳች ማካካሻ እያፈናቀሉ ለዱር አውሬ በመጣል ለቸነፈር በማጋለጥ ልጆቻቸውን በመበተን ደካሞችን ለሞት በመዳረግ የፈጸሙትና በፈጸም ላይ ያሉትን ወንጀል እየዘገቡ ያሉና ይፋ ካላደረጉት ምስጢራዊ ሪፖርት ላይ ለመረዳት ተችሏል። ወያኔ በቅርቡ የቸበቸበው የከተማ ስፍራዎችና የጨረታ የመወዳደሪያ ዋጋ ክፍረ ወሰን ተሰበረ እያለ መግለጫ የሚሰጥባቸውና የወያኔ ጥቂት ባለሀብቶች በተራባው ብር ላይ ተኝተው የሊዝንጉን ውል የሚፈጽሙባቸው የከተማ ስፍራዎች በቂርቆስ፣ በኮልፌ ቀራኒዮ፣ በልደታ፣ በአቃቂ ቃሊቲ፣ በንፋስ ስልክ ላፍቶና በታላቁ አንዋር መስጊድ ፊት ለፊት እንዲሁም በተለምዶ አሜሪካ ግቢ ተብሎ በሚጠራው ወረዳ አንድ ክልል ውስጥ እንደሚገኙ የወያኔ የጨረታ ተመን ዝርዝር ይፋ አድርጓል። በትግራውያን በቁጥጥር ስር በያዘው ኢኮኖሚ ተቋም በሆኑት ባንኮችና ኢንሹራንሶች ዜግነት የሌላቸው ትውልድ ኢትዮጵያውያን የአክሲዮን ድርሻቸው እንዲሸጡ ወይንም እንዲሰርዙ ከሰሞኑ ትዕዛዝ አስተላልፏል። በውያኔ መመሪያ መሰረት ኢትዮጵያዊ ዜግነት የሌላቸው ትውልድ ኢትዮጵያውያን ማለት ኢትዮጵያዊ ዜግነት በመቀየር ኤርትራዊ ዜግነትን ካገኙት በስተቀር ማንኛውም የውጭ ዜግነት ከማግኘቱ በፊት ኢትዮጵያዊ ዜግነት የነበረው ወይንም ከወላጁ ወይም ከአያቶቹ ወይም ከቅድመ አያቶቹ ቢያንስ አንዱ ኢትዮጵያዊ ዜግነት ያለው ስለመሆኑ ትርጓሜ ተሰጥቶበታል። በተጨማሪም ዜግነት የሌላቸው ትውልድ ኢትዮጵያውያን በባንኮችና በኢንሹራንስ ኩባንያዎች ውስጥ ያላቸውን ኢንቨስትመንት በነበረው ዋጋ መሰረት ተከፍሏቸው እንዲመልሱ በተጨማሪም ለሌላ ዘመድም እንዳያስተላልፉ ውሳኔ ሰጥቷል። ወያኔ ለብዙ አመታት የዲያስፖራውን ባንዳ በኢትዮጵያ ገንዘብ ተቋማት ውስጥ ባለድርሻና ባለቤትነት እንዲሳተፍ ሲያባብል ኖሮ ዛሬ ከቁጥጥር አልፎ ለመውረስ ብዛቻ ማቅረቡ ጉዳዩ ግልጽ አይደለም ያሉ ወገኖች በአባይ ቦንድ ሽያጭ የተሰበሰበው ገንዘብ እጣ ፈንታ ምን ሊሆን ይችላል ሲሉ ጥያቄያቸውን ሰንዝረዋል። በወያኔ መዳፍ ስር ባለው የገንዘብ ተቋማት ውስጥ ማንኛውም የውጭ ዜጋ ባለቤትነት ድርሻ ሊኖረው እንደማይችል የሚያደርገው አዲሱ ድንጋጌ በቅርቡ ሁለተኛው የእድገትና የትራንስፎርሜሽን እቅድ በሚል ወያኔ የለፈፈውን ፕሮፓጋንዳ ይጻረራል ሲሉ አንዳንድ ተቺዎች ይገልጻሉ። የቡልጋሪያው ምሩቅ ቴዎድሮስ አድሃኖም ለዓለም የጤና ጥበቃ ድርጅት መሪነት ጠበብቃት ማጣት ከውድድሩ ውጭ መሆኑ ተገለጸ። በትግሬ ለተተከለው ከኢትዮጵያ የተዘረፈው የወባ መከላከያ ድርጅት ኃላፊነት ወደ ወያኔ ውጭ ጉዳይ ሚኒስትር የተዛወረው ቴዎድሮስ አድሃኖም አንዳችን በሕክምና ሙያ እውቀት ሳይኖረው ለዓለም አቀፉ የጤና ድርጅት ራሱን እጩ በማድረግ ለውድድር መቅረቡን አስመልክቶ ብዙ ሲያነጋግር ሰምቶ ነበር። ከየሀገሩ አንድ ተወዳዳሪ እንዲቀርብ ተደነገገው መሰረት አፍሪካ ህብረት እጩዬ ብሎ ቢያቀርበውም በድርጅቱ ብቃት ማጣት የተነሳ ከቴዎድሮስ አድሃኖም የተሻሉ እጩዎች በመዝለል ምርጫ መካሄዱን አስመልክቶ አንዳንድ ዲፕሎማቶች ቀደም ሲል ቅሬታቸውን መግለጻቸው ይታወሳል። ባለፈው ሳምንት ከሌሎች እጩዎች ጋር በመሆን ተቋሙን እንዴት ለመምራት እንደሚችል ሲጠየቅ የውያኔው ካድሬ የቀረበለትን ጥያቄ ለመመለስ ሳይችል ቀርቷል። እንደውም ጥያቄው አልገባኝም ይደገምልኝ በማለት ጥያቄዎቹን ሲያደክሙ ታይቷል። ከቡልጋሪያ በሕክምና ትምህርት ዶክተሬትን አግኝቻለሁ የሚሉት ቴዎድሮስ አድሃኖም በብቃት ማነስ ምክንያት ሀፍረቱን ተከናንቦ ለመመለስም ተገዷል። ይበ እንዲህ እንዳለ በፈተና መውደቁን የተረዳው ቴዎድሮስ አድሃኖም ለዩኔስኮ ዩናይትድ ኔሽንስ ኤዱኬሽናል ሳይንቲፊክ ኤንድ ካልቸራል ኦርጋናይዜሽን ለተባበሩ መንግስታት የእውቀት የምርምር ባህላዊ ተቋም ለመወዳደር ማሰቡንም ከሰሞኑ ይፋ አድርጓል። በመጨረሻም በአሜሪካ ለሁለት ዓመታት ያህል ለአዲስ ፕሬዝዳንት ለመምረጥ ከባድ የፖለቲካ ትፉክር ሲካሄድ ከቆየ በኋላ ባለፈው ማክሰኞ ዓለምን ባስደነገጠ ሁኔታ ተጠናቋል። ዓለምን በውጤቱ ከድንጋጤው ገና አላገገመም። የዲሞክራቲክና የሪፐብሊክ ፓርቲዎች ውድድር ጸያፍና አሳፋሪ በሆነ ሁኔታ እንዲጠናቀቅ ያደረጉት የሪፐብሊኩ እጩ ሮናልድ ትራምፕ በአስቸናፊነት ተወጥተውታል። ሲያሻቸው ዱርዬ፣ ሲያሻቸው ዘረኛ፣ ሲያሻቸው የዝሙት አንበል ለመሆን እንደሚችሉ በይፋ እየተናገሩ መምረጣቸው ዓለምን ጉድ አሰኝቷል። የሪፐብሊኩ ፓርቲ ተወካይነት አለኝ በማለት በይፋ ሳይናገሩ የሪፐብሊክ ፓርቲን ደጋፊዎችን ውዥንብር ውስጥ በመክተት ሲያሟግቱ የነበሩ ብዙ የፖለቲካ ኪሳራ ውስጥ የሚያስገባ ትችት ሲሰጡ ተደምጠው ነበር። በተለይም አሜሪካ ለዘመናት በጠላትነት ፈርጃ ለምን እንደ ልቧ ለመጋለብ ያላትን ምኞት በተጻዳሪነት ቆማ የምትሟገታት ራሽያና መሪዋን እወዳቸዋለሁ የሚሉ ሰው የአሜሪካ ሕዝብ ለመምረጥ መብቃቱ ዓለም ወደፊት ወዴት እንደሄደች ነው የሚለው ጉዳይ አጠያቂ አድርጎታል። ለሶስተኛ ጊዜ ዲሞክራቲክ ፓርቲ በክሊንተን አመራር ስልጣን ሊይዙ ይችላሉ የሚለውን የተረጋገጠ ቅድመ ግምት ስህተት ሆኖ መገኘቱ የአስተያየት መመዘኛ አጥኚዎችን ብቃትን ማጠያቂ አድርጎታል። ከዚህ ውጤት በኋላ በዓለም አቀፍ ፖለቲካ በተለይም በአፍሪካ በዲሞክራቲክ ፓርቲ በኦባማ አመራር ዘመን የተፈጸሙ በደሎች በተለይም በአሜሪካ ጥቅም ላይ ቆሞ ዲክታተሮችና ነፍሰ በላ አገዛዞች እንደ ወያኔ ያሉት ማባበል ይቆም ይሆናል የሚለው ግምት በብዙዎች እየተሰነዘረ ነው። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠናቀቃሉ። ሐኪም እንደምሰምታችኋል በመግቢያችን ላይ እንደገለጽ ነው። ቀጣው ስርጭታችን የቃለመጠይቅ ጊዜ ነው። የዛሬው እንግዳችን ዘመናዊ በሆነው የማህበራዊ ድረገጾች ሚዲያዎች በፌስቡክና በዩቲዩብ ላይ ንቁ ተሳትፎ ያደርጋል። እንግዳችን በመጠኑ ለማስተዋወቅ በሙሉ ልብነት በመነሳት በሚያልፍ ህይወት የማያልፍ ስምና ተግባር ልፈጽም ብሎ በአገራችን ኢትዮጵያ ከ20 አመታት በፊት ጀምሮ ትውልድ ለማትረፍ ከፍተኛ አስተዋጽኦ ያደረገ ኢትዮጵያዊ ነው። ከቅርብ ጊዜ ወዲህ ደግሞ እኔ የኢትዮጵያ አምሳያ ነኝና የዚች ሀገር ፍጡር ነኝ፣ ሌላ ተቀጽላ አልፈልግም፣ የማንነት ስብናና ሙሉ በሙሉ መገለጫ ኢትዮጵያ ነች እያለ ያስተምራል። ይህ መልእክት በተለይም የትግሮያን አጀንዳ በማንገብ አገር ለማፈራረስ የተሰማሩትን ልቦና እንዲኖራቸውና ከእኩይ ተግባሮቻቸውም እንዲቆጠቡ የትውልድ ግዴታውን እየተወጣ ነው። እንግዳችን መስፍን ፈይሳ ሮቢ ይባላል። ከዚህ ወጣት ኢትዮጵያዊ መልካም ተግባሮቹን የምንማራቸው ስላሉ የኢትዮጵያነት ሬዲዮ የዕለቱ እንግዳ አድርጎታል። ጤና ይስጥልኝ አቶ መስፍን፣ ይሰማሃል?
ጤና ይስጥልኝ፣ ይሰማኛል።
መልካም። በስዊድን የኢትዮጵያነት ሬዲዮ የቃለ ምልልስ ለማድረግ በቀረብንልህ ጥሪ ምላሽ በመስጠት በሰዓቱ መገኘት በቅድሚያ በአድማጮቻችን በራዲዮ የዝግጅት ክፍልና በራሴ ስም የከበረ ሰላምታን እያቀረብኩ ወደ ውይይቱ እንሸጋገራለን። በቅድሚያ እስቲ ወደ 20 ዓመት በፊት ስለመልስህና በህብረተሰባችን ያስተሳሰብ ተጽዕኖ ወይንም ባህላዊ መገለጫ የሆነው ግልጽነት ማጣት አሸንፈህ ራስህን እንደ ምሳሌ በማቅረብ እኔ በኤድስ HIV ተጠቂ ነኝ፣ ይህ በማንም ላይ እንዳይደርስ ትውልዱ ስለ በሽታው ማወቅና መከላከል አለበት በሚል ህይወት የማትረፍ ትውልድ የመንከባከብ ኃላፊነት በመያዝ አኩሪ ስራዎችን ፈጽመሃል። ይህን ለማድረግ ያነሳሳህን እስቲ ምክንያት ምን እንደነበረ ለማያውቁም እንግዲህ ኢትዮጵያዊ አጭር ያለ መግለጫ ብሰጠን።
ታንኪ ወደሉ ስለተሰጠኝ። እንግዲህ በመጀመሪያ ቃል እያረምኩ ነው፣ መማማር ስለሆነ አንዱ ማቀውን አንዱ እንዲያውቅ ዶክተርን ታካሚ አስተምረዋልና ተጠቂ የሚለው ቃል የዛሬ 10 አመታቶች ውስጥ የተወገዱ ቃላቶች ናቸው። በኤችአይቪ ቫይረስ በደማቸው የተገኘ ሰዎች ተጠቂ፣ ተሸካሚ፣ አብሮ የሚኖር የሚባሉ ቃላቶች ቫይረሱ በደማቸው የተገኘውን ሰው የሚያሸማቅቅ በመሆኑ አንተ የተጠቀምከው ቃል እንግዲህ እንደ ጋዜጠኛ ቫይረሱ በደማቸው የተገኘ የሚለው ይስተካከል እያልኩ ነው ወደ ርዕሴ የምንደረደረው። እንግዲህ ስህተቶች ያው አባባላቶች ስለሆኑ አባባል ደግሞ ሰውን ይጎዳሉ። ለኔ አይደለም ለአዳማጭ ቫይረሱ ደግሞ ለተገኘ ሰው ተጠቂ ስትለው ይሄ ቃል ያሸማቀቃል ማለት ነው። ይቅርታ ጋር እንግዲህ ማስተካከያውን ለመስጠት የግድ ስራይም ስለሆነ
ጥሩ መልካም ተቀበለ።
ለላ በኩል እንግዲህ ከነዚህ አባባሎች ጀምሮ ነበረ የዛሬ 20 አመት ገደማ HIV ወረርሽኝ በአገራችን ገብቶ አንድ ጄኔሬሽን በተርታው በጠረገበት ወቅትና እድሮች እድራቸውን ዘግቶ ወይም ድንኳን ማፍረስ አቅቷቸው ድንኳናቸው ላይ ኩሽኔት እንትከል እንጂ እኛ ማፍረስ ሰልችቶናል በሚባለበትና የሞት ቁጥሩ በቀን በአዳማ ከተማ በኤችአይቪ ኤድስ እስከ 24 እና እስከ 25 ሰው በቀን የሚቀበርበት ወቅት ነበርና የስርጭቱ መጠን ደግሞ ከ118 የነበረበት ወቅት ነበር። ሬጁ የዛ ጊዜ እንግዲህ እንደማንኛውም ሰው እኔም በሆነ አጋጣሚ ተመርምሬ እንግዲህ ቫይረሱ በደሜ ተገኘ። ወቅቱ እንኳን ቫይረሱ በደሜ ተገኘ ብለህ የምትናገርበት ጊዜ ተውና ቫይረስ የሚባለውን ነገር ሰው ሲሰማ ደንግጦ 100 ሜትር ከአጠገብህ በሚዘልበት ሰዓት ነው እንግዲህ እኔና እኔን የመሰሉ እነ ዘውዱ ጌታቸው ነፍሳቸው ነፍሱን ማር እነ በላይ ነሽ ጓደኛ የታደሰ አይና ለማኖሩ እኔ ያለው ሌሎችም በወቅቱ እንግዲህ አገር አንዱ ታጋይ አንዱ አታጋይ ነው የሚሆነው። ሁሉም ታጋይ አይሆንም፣ ሁሉም አታጋይ አይሆንም። በወቅቱ አንዳንድ ሰው ሀገራቸውን በተለያየ ምክንያት ፍቅራቸውን ለህዝብ ይገልጻሉ። እኔም ደግሞ በወቅቱ ይህ ቫይረስ በደሜ በመገኘቱ ዝም ብዬ ራሴን ደብቄ ከምሞት እኛ ላይ ቀርቶ ሌላ ትውልድ መቀጠል አለበት። ትውልድ ሲቀጥል ነው አገር የሚቀጥለው። ትውልድ ከጠፋ አገር ይጠፋል። ስለዚህ አንድ ጀነሬሽን የራሱን ታሪክ ይዞ ወደሚቀጥለው ጀነሬሽን ካልተሸጋገረ አንድ ትውልድ በመሃል ላይ ካለቀ የኢትዮጵያ ታሪክ ጃምብ ይደረጋል ማለት ነው በዛ ትውልድ የተሰሩ ስራዎች። ስለዚህ ያኛ ትውልድ ለኢትዮጵያዊ ሰለባ የሆነበት ወቅት መተላለፊያውን በማናቀበት ወቅት የተያዝነ ሰዎች ነን። ስለዚህ እኛ በራሱን በደማችን ይዘን ወደ ሰው እያስተላለፍን ወንድሜን እህቴን በራሴ ጥይት እየገደልኩ ከመቀጠል እኔ ፈንጂ ወረዳውን ረግጬ ወገኖቼ መትረፍ አለባቸው የሚል አስተሳሰብ እንግዲህ ወይ በእግዚአብሔር ወይ በሆነ ምክንያት ወደ ጭንቅላቴ መጥቷል። በወቅቱ እንግዲህ ከቤተሰብ መገለል፣ ከህዝብ መገለል፣ ከሁሉ ነገር መገለልና እንደ አሬነካ እንጨት በተጠላንበት ወቅት ቤተክርስቲያን ውስጥ በመሰብሰብ ቤተክርስቲያን ውስጥ በማደር አንድ ቀን ለሆነ ቦታ ሄደን አንድ ቤት ተከራይተን በማግስቱ ሲያውቅብን ፍራሻችንን ጠርንፈን ሄደን ደሞ ራቅ ያለበት ቦታ ተከራይተን ሆቴል ገብተን ምግብ ስንበጣ ጥቁር መነጽር አድርገን ኮፍያ ደብቀን አልጋ ለመያዝ አልጋ በሰው አስይዘን ምክንያቱም መታወቂያችን እንዳይታይ በሚዲያ ላይ ወጥተን ስላስተማርን ማለት ነው። ይህንን ሁሉ ሰለባ ይህንን ሁሉ መከራ ስንቀበል ለምንም ምክንያት አይደለም ሰው ህይወት ለማዳን ትውልድ ቀጥሎ ኢትዮጵያ ሀገራችን የምትባለው ከአባቶቻችን በተጋድሎ ጀግንነት በእምነትም ሆነ በሀገር ጀግንነት የወረስናትን በእኛ ትውልድ ደግሞ ዱላ ቅብብሎች ነው ሀገር የምትመራውና ዱላውን በመጥፎ ነገር ማቀበል ብቻ ሳይሆን በጥሩ ነገር ማቀበል አለብን ከሚሉ አሁን ዛሬ ወያኔን ሰዓት በረሃ ገብቶ እንደሚታገሉ ወያኔ ደግሞ ደርግን ታግላ አያሌ ወጣቶች ወርቆባት ደርግ ደግሞ ያለፈውን ጥለው የተሻለ ነው ለሀገሬ አደርጋለሁ ብለው የተነሱ ኃይሎች እንደሚያደርጉ ሁሉ እኛም በኤችአይቪ ኤድስ ላይ የእኛም መስዋዕትነት ከፍለን ትውልድን ማዳን አለብን ብዬ የገባሁበት እና በዛ ትግል ውስጥ እንግዲህ ከመንግስት እስከ ቤተሰብ ማግለል ነበረና ከመንግስት ጋርም ጎሮሮ ተናንቀን ቤተሰቦቻችንን መክረን አስተምረን በኢትዮጵያ ውስጥ እንደዛ እንዳልተጠላን በሚኒስቴሮች ወንበር ላይ ቁጭ ብዬ ተሸልሜ አዋርዶችን ወስጄ በመጨረሻ እንግዲህ ኢትዮጵያ ህዝብ እንደሚያውቀው ያ ለራሴ ቤት የምትከራየውን የራሴን ቤት ሰርቼ ቫይረሱ በደማቸው የሚኖሩበት የሚታከሙበት በነፃ ከገጠር ከተለያየ ህብረተሰቡ እንደ አላቂ ቃውጥቶ ከቡና ቤት ለወረወራቸው ሴተኛ አዳሪዎች ወይ እናት አባት ልጁን አውጥቶ ወደ ውጭ ከመነዳት ፍጥል ሰብስበን አስታመን የሚድነውን አድነን የሚሞተውን ደግሞ ገንዘን አብረን በአዳማ ከተማ በትንሽዬ ቤት ውስጥ ማገገኛ ማዕከል በወቅቱ ማዕሱ በየበረንዳው በየጎዳናው ተጥሎ ስለነበረ ቢሞት እንኳን እንደ ሰው ተገንዞ እንቅበር ብለን የጀመርኩትን አዳማ ከተማ በ2002 ዓመተ ምህረት በአዳማ ከተማ ከክራይ ቤት ማገገኛ የሚሰራበት ከተማ ማዕከል ለመስራት መሰረተ ድንጋይ በሙክታር ከድርና በብፁዕ አባታችን አቡነ ጳውሎስ ነፍሳቸው ይማር አስቀመጥኩ። በዛ ነው በ2003 ተመረቀ። 40 አልጋና ላብራቶሪ መኝታ ክፍሎች ሁሉ ነገር የተሟላ አስገንብቼ ከ5000 ሰው በላይ ተኝቶ ሲታከም በጠና ሰው ብቻ ህይወት አልፎ ያንን አድኜ እንግዲህ መጨረሻ ላይ የኢትዮጵያ መንግስት እኔ ባለኝ ኃላፊነት ከግል ተነስቼ አገልግሎት ውስጥ ያለውን ኤችአይቪ በደማቸው ያለው ማህበር 430 በኢትዮጵያ ላይ የሚኖሩ የነሱ የቦርድ ቻርማን ሆኜ የኦሮሚያ ክልል ቦርድ ቻርማን ሆኜ ሳገለግል ከመንግስት ጋር እንግዲህ በገንዘብ ላይ መንግስት ገንዘብን እንደ ኤችአይቪ ኤድስን እንደ ዶላር ምንዛሪ ነው የሚቆጥረው። ትውልድን ሊያድንበት አይደለም። እኛ ደግሞ የሚመጣ ገንዘብ ትውልድ ሊያድን እንጂ ዶላር መመንደራ መሆን የለበትም። አንዱ የሞተ አንዱ የሚኖርበት ገንዘብ መሆን የለበትም ብለን ጎሮሮ ለጎሮሮ ስንተናነቅ እንግዲህ እኔ ተሰሚነት በነጮችም ጋር በውጭም ዲፕሎማሲ በጋዜጠኝነት ሲመጣ መስፍንን ከሀገር ካላጠፋ ነው እግዚአብሔርስን ገንዘብ እንደ ልብ መበተን አንችልም የፖለቲካ ስራ አንሰራበትም ከሚል ጸንስቶ የማላውቀው ነገር ታርጋ ለጥፎብኝ ክስ ተመስርቶብኝ አንድ የተወሰነ ጊዜ ታስሬ በዋስትና ከሀገር ተሰድጄ አሁን ሚኒሶታ አገኛለሁ ማለት ነው። የኤችአይቪ ጉዳይ ይህንን ነው የሚመስለው።
በጣም ሰፋ ያለ ማብራሪያ ነው። በጣም ትልቅ ተጋድሎ ነው ያደረከው። ኢትዮጵያ ሁሉ በሙሉ በእንትን በሰራው ስራ ላይ ሁሉም የሚያመሰግንና ተከታትሎም ታላቅ ስራህ እንደምሳሌ የወሰደበት ይመስለኛል እስቲ ከዚሁ ጋር ያያይዘህ ምንድነው ለማለት የፈለኩት የነበረው በውጭ ሀገር ዳታዎች ያገኘው ድጋፍ ከሀገር ውስጥ ያሉ ሌሎች ድርጅቶች ካሉ የሰባዩ ድርጅቶችም ሌሎችም ምን ይመስል ነበር ድጋፉ የተሰጠህ? እንግዲህ ያገዛዙ የሰጠህ ያደረጋቸው ማደናቀፎችና ተንኮሎችን ገልጸሃል። በበጎ ነገር የረዱህ ምን አይነት ነገር ድጋፍ ነው ያገኘው?
እንግዲህ እኔ ድጋፍ የሰጡኝ የአዳማ ከተማ ህዝብን መጀመሪያ ሰባት ቤት በአንድ ወር ያስለቀቀኝ ህዝብ፣ መጨረሻ ደግሞ ያንን ማገገሚያ ማዕከል በኢትዮጵያ አገር ውስጥ እንደ ምሳሌ የከተማ ህዝብ የበጎ አድራጎት ድርጅት የበጎ ስራን የለመደበት ማዕከል ነበረ። ተስካር ሲኖር ቄስ አናበላም ብሎ አምጥቶ የሚያበሉበት፣ ክርስትና ሲኖራቸው ክርስትና ይቅርብኝ ብሎ አምጥቶ ምስኪኖቹን የሚያበሉበት፣ ከሰርጋቸው ቀንሶ እዛ አምጥቶ የሚያበሉ፣ ለሆነ ነገር ያዘጋጁትን ገንዘብ ለመስዋዕት ያዘጋጁትን ገንዘብ አምጥቶ እዛ እያበሉ እያጠጡ ወገናቸውን በተራ መንከባከብ የተጀመረበት ነበረ። የበጎ አገልግሎት ሴንተር የእምነት አባቶች ሰውን ተንከባከቡ ብሎ ቤተክርስቲያን ቁጭ ብሎ ከመስበክ ይልቅ ወደ ማማኖቹ ሄደው ራሳቸው እየተንከባከቡ ራሳቸው አብሮ እየዋሉ ራሳቸው የእግዚአብሔርን ቃል ማበረታቻ በእምነታቸው መጥቶ እየሰበኩ ቫይረሱ በደማቸው የተገኘ ሰዎች አልጋ ቁራኛ የሆኑ በስነ ልቦና የወደቁት ወገን የለኝም አገር ብቻ ነው ያለኝ ያሉትን ወገንም እንዳላቸው ያሳዩበትና በኤችአይቪ ቫይረስ ምክንያት ከቤተሰብ አካባቢ የተገለለ አይዟችሁ ተብሎ ከጎን እንዲቆሙ የተደረገበትና እዛ አጋጣሚ ማመሰግናቸው የአዳማ ህዝብና አካባቢው ማህበረሰብ እንደውም ላይ ኦሮሚያ ህዝብን ማመስገን ይችላሉ። ምክንያቱም ለዛ ማገገሚያ ማዕከል ከሰባትና እስከ ስምንት ሚሊዮን ብር ወጪ የሆነው በታል ደብሎችን ደብሎችን ዩኤንኤልስን አሜሪካ ኤምባሲን አሁን የረሳቸው ሲዲሲ ናስታድን አሜሪካ ኦፕን አርመን ማት ናቸው። እንግዲህ ቁጥራቸውን አሁን ጠርቼ የማልጨርሳቸው እዛ ማዕከል ላይ የራሳቸውን እውነተኛ ስራ መሆኑን አይቶ ይህ ምርጥ የአፍሪካ ሞዴል ነው፣ እውነተኛ ኤችአይቪ ኤድስን ማቆም የምንችለው በዚህ መሰረት ነው ተብሎ እንደ ሪሰርች ማዕከል እንደ ሚኒሶታ ዩኒቨርሲቲ አሁን በየጊዜው የሪሰርች ማዕከሎች አድርጎ በዛ ላይ ምርምር የሚያደርጉትን አንድ ላይ የተሰበሰቡ ቮለንተር በደማቸው የተገኘ ኤችአይቪ ቫይረስ የተገኘባቸው ሰዎችን የምርመራ ሁሉ ላቸው ላይ የሚያደርግ ማዕከል ድረስ ሆኖ አዳማ ዩኒቨርሲቲ ተማሪዎች ፕራክቲስ የሚወጡበት መጥቶ ቮለንተር የሚሰሩበት በጣም ሰፊ ነው። አሁን ዘግቤ ለዚህ ሁለት ቀን አይበቃኝም እና ያንተን ፕሮግራም እንዳልሻማ፣ ግን ዋነኛው የመንግስት አቋም ምንድን ነው የነበረው? ኤችአይቪ ኤድስን መከላከል ሳይሆን ከዚህ በፊት በተለያየ ሚዲያ እንደተናገሩ ዶክተር ቴድሮስ ኤችአይቪ ኤድስ ወደ አገራችን መግባቱ እድለኞች ነን፣ ቡናና ሌጦና ወርቅ ከሚያገባው የውጭ ምንዛሬ የኤችአይቪ ኤድስ ገንዘብ ሀይ ነው፣ እሱ ለሀገራችን ትልቅ ነው የሚል በመድረክ ላይ የተነገረና እሱም እኔ የተቸውበት መንግስትና እኛ ልንኖር ነው የምንታገለው፣ መንግስት ደግሞ ኤችአይቪ የተስፋፋ ገንዘብ እንዲያገኝ ነው የሚታገለው።
ከአሁን በላይ አንድ 30 ደቂቃ ያህል እንጨምራለን።
ይህንን አጠቃልላለሁ። እንግዲህ እንደምታውቀው የኢትዮጵያ መንግስት አብዛኛው ገንዘብ ኦዲት የሌለው ነው። ገንዘቡ ወደ ፈለክበት አዘዋውረህ እንድትጠቀምበት ስለሚረዳ በኢትዮጵያ ደግሞ $400 ሚሊዮን ከፍተኛ ከምታገኘው እርዳታ ውስጥ የኤችአይቪ ገንዘብ ነው። ይሄ ገንዘብ የፖለቲካ ስራቸውን የስራ ማስኬጃቸውን በደንብ ስለሚረዳቸው ይሄ ገንዘብ ላይ ትንሽ ቅሬታ የሚያቀርብ ሰው ባን ነው የሚያረጉት ከሀገር ውስጥም ከስራ ውስጥም። የእንጆ ኃላፊዎችም የሚዘጉት በዚህ ቅሬታ ማሰማት ወይም አንድ ነገር መልእክት ማሳየት ሲጀምሩ ያን ድርጅት ላይሰንስ ነጥቆ መዝጋትና የቻቪ ገንዘብ ህይወት ለማዳን የመጣውን የፖለቲካ ስራ ሰርቶበት ስልጣናቸው ላይ እንዲቆዩ የተጠቀሙበት ገንዘብ ነው። ግን አንዱ ሞቶበታል ሌላው ኖሮበታል ደግሞ በዛው አይነቱ የቻቪ ቫይረስ ማለት ነው።
አይ መልካም እንደውዚቹ ላይ ለማከለ ያህል አሁን እንደገለጽከው ነው ያኔ የጥቅም ማሳደድ ስራ እንጂ የዘጎችን ህይወት መንከባከብና ህይወትን የመጠበቅ ነገር ኃላፊነትም አይሰማውምና ይሄ እንዳልከው ይሄ ገንዘብ ገቢ በጣም ትልቅ አስተዋጽኦ የሚያደርግ ስለሆነ በእነሱ እጅ ለማስገባት ስለሚፈልጉ ቅራኔውስ መገባቱ አይቀርም። እና አሁን እንደው ትንሽ እንደው ባጭሩ አንተ አዳማን ብለዋል ወይ ናዝሬት ያንኛም ምንጠራውም ከተማ ይመስለኛል አንተ ምታካሄድበት የነበረውን ድርጅት ሽጠውት ለዳንስና ለሌላ ነገር እየተጠቀሙበት ነውና እንዴት ምን ይስማሃል ይሄን ነገር በመሰማበት ጊዜ አንተ ላይ ፍራክስ
እነን እንግዲህ በተለያየ ሚዲያዎች ሲቀርብ ነው የነበረው ዱሮ ዩኒቨርሲቲ ተማሪዎች ሪሰርች ማዕከልና ቮለንተር የሚሰሩበት ነው አዳማ ዩኒቨርሲቲ አጥር ስር ነው እነሱ ማስተፋፊያ እንዲሆን ጭፈራ ቤትና መቃና ቤት ደህንነቶች ናቸው የደህንነት ምስት ነች ከፈተችበት ብለዋል። ከዛ በኋላ እንግዲህ አሁን ደግሞ ከተወሰነ ጊዜ በኋላ ታሽጎ ተቀምጧል ያ ለህዝብ ከህዝብ ላይ ተለቅሞ የተሰራ ድርጅት ስንት ለልማት ስራ ህይወትን ማዳን ሲገባው እንዲህ ቤቱ ተዘግቶ ማፍረሱ በጣም ነው የሚያሳዝነኝ። እዚህ ደረጃ ላይ ነው አሁን ያለው እንግዲህ።
አዎ በጣም አሳዛኝ ነው። እሺ እስቲ እንግዲህ ወደዚህ ወደ አሁን ባለ ደግሞ ተሳትፎ ላይ እንትንሽ አጭቆ የተናርግና በዲያስፖራ ውስጥ ድምጻቸው ከፍ ብሎ ከሚሰማው ተቃዋሚ ድርጅቶች በበለጠ ሁኔታ ያንተ ላንድነት ለፍቅር ላንድ ህዝብ መሰጣቸው ማብራሪያዎች ሰፊ ተደማጭነት ያገኙ ነው። ወደዚህ ወደ ፖለቲካው ያስገባ ሁኔታ ምንድነው በውጭ አገር በዚህ በዲያስፖራ ውስጥ በጣም ድምጽ ከፍ ብሎ ይሰማል ምንድን ነው ወደዚህ ቦታ ላይ እንዲህ አይነት ተሳትፎ እንድታደርግ ያስገደደህ?
እንግዲህ እኔ ኢትዮጵያ ውስጥ በነበርኩ ጊዜ በኤችአይቪ ኤድስም ከዛ በፊትም በኢትዮ ኤርትራ ጦርነትም ከዛ በፊትም በኦፒዲዮ ውስጥ በቅርበት ከመንግስት ጋር ከ83 ጀምሮ አብሬ በቅርበት የምንቀሳቀስ ሰው ነበርኩ። በኢትዮ ኤርትራ ጦርነትም ቫይረሱ በደሜ ያለ ያወቅኩ አንድ አመት ውጊያ ላይ ቆይቼ ተማርኬ ኤርትራ ገብቼ ተመልሼ ነው ይሄን ድርጅት የከፈትኩትና በዚህ ድርጅት በኤችአይቪ ኤድስ ምክንያት ደግሞ ተላልቅ ባለስልጣንን አዜብን ለመጀመሪያ ጊዜ ለኢትዮጵያ ህዝብ ያሳየሁት እኔ ነኝ። በአደባባይ ኤችአይቪ ላይ ዘምታለሁ እኔ ሳንተስ ብዬ ሴቶችን ከመላ ዓለም አገር መርቼ በየአገሩ በየከተማ ዙሬ ሳስተምር ነው በቲቪ አይታ ወጣ ዱከም ለአቀባበል ከሴቶች ሚኒስቴሮች ከነ ገነት ዘውዴ ጋር ከነ ዶክተር አቻሜለሽ ጋር ብዙ የሴቶች ሚኒስቴር ሆኖ አቀባበል ስታረግልን ነው የታየችው። ከዛ በኋላ ነው የጸረ ኤችአይቪ ሴቶች ጥምረት አድርጋ እሷም ትግል ውስጥ የገባችው። እንግዲህ ታገለች ተጠቀመችበት እሱ ሌላ ጉዳይ ነው ሌላ ርዕስ ይሆናል። ግን የስርዓቱን ባህል ስርዓቱ በምን ላይ ተመስርቶ ያችን ሀገር እየመራ እንዳለ በደንብ ውስጡን ስለማቅ ራሱ ስራ ያቀፋቸው በአዴንን ኦፒዲዮን ቤዴንን እንዴት አድርጎ እርስ በራስ እያጋጨ ራሱ ስልጣን ላይ እንዲቆይ እንዳይተማመኑ እንደሚያረጋቸውና በቡድን እየከፋፈላቸው አንዱ ቡድን አኩራፊውን ያበርና ያስኮረፈውን ደግሞ መልሶ ወደ ስልጣን እየሾመ እርስ በራሳቸው እየተበላሉ እንዲሄዱ ሲያደርግ እንደነበረ በደንብ ስለማቅ ወደ ውጭ ሀገር ተሰድጄ ስመጣ እኔ የዲያስፖራ ባህሪ አላቅም ነበር። የውጭ ያለውን የፖለቲካውን ሁኔታ በጣም የተወሰነ ጊዜ ውስጣቸው ከኦሮሞ ወንድሞቼና እህቶቼ ጋርም ከሌሎች ማህበረሰብ ጋር እኔ እንደ ኢትዮጵያዊ ነው ስሜት የሚሰማኝ። ከዱሮም ኢትዮጵያዊነት ስሜት ነው። የኦሮሞ ብሔር ተወላጅ ነኝ። ኦሮሞነቴን በደንብ ስወለድ ነው የማውቀው። ዛሬ እኔ ኦሮሞ ፈርስት የሚለው ቃል ዛሬ የተወለዱ ሰዎች ወይም ኦሮሞን ዛሬ የሰሙ ሰዎች ሊሆኑ ይችላሉ። እኔ ደግሞ ኢትዮጵያ ውስጥ ስወለድ ኦሮሞ ብሔር እንደሆንኩ አውቃለሁ። ኦሮሞ ብሔር እንደሆንኩ ደግሞ እንደ ኢትዮጵያዊ ስርዓት እንደ ጭቆና ስርዓት እንደነበረ ከዱሮ ጀምሮ እስከ አሁን አውቃለሁ። ነገም ጭቆና ስርዓት ኢትዮጵያ ላይ ይቀራል ብዬ ተስፋ አይኖረኝም። ስለዚህ እዚህ ስመጣ ህዝቡ በብሔር በሃይማኖት በመንደር ባልና ሚስት ራሱ በቤት ውስጥ የተከፋፈለ የፖለቲካ አመለካከት እንደነበራቸው በደንብ ተገነዘብኩ። የኦሮሞ ወንድሞቼ በሚያደርጉት ኢቨንት ላይ እካፈል ነበርና ስመለከት የሚያደርጉት የያዙት የትግል አጣጫቸው ለወያኔ የሚጠቅም እንጂ ወያኔን የሚጎዳ ወይም የሚጥል አካሄድ ስላልነበረ ይሄ ማለት ምን ማለት ነው? እኔም እኮ ከአገሬ ኦኔግ ጋር ተሰራለ ሚኒሶታ መመላለስ ከጀመርክ የሚል ነው ታርጋ አንዱ ክስ ቻርጅ ውስጥ ተለጠፈብኝ። ስለዚህ እዚህ ያሉት ስመለከታቸው ወያኔ የሚፈልገውን ቼን ነው የሚያደርጉት። ወያኔ የኢትዮጵያን ህዝብ አምስት አንድ ለአምስት ጠርፎ ባልና ምስትን ባል ምስቱን እንዲሰልል ምስት ባልን እንዲሰልል አድርጎ የሃይማኖት ሃይማኖትን እንዲሰልል አድርጎ ቄስ ቄስን እንዲሰልል አድርጎ ያደራጀ ስርዓትን በውጪ የሱኑ ኮፒ እንደውም ከአገር ቤት እኛ ወደ ስርዓቱ ቀርበን የምናቀው ነው እንጂ ህዝቡ ይህንን አያውቅም። በዘር እንደዚህ ተከፋፍለን ስርዓቱ እየገዛን እንዳለ እዚህ ወጥቼ ሳይ ግን ስርዓቱ ያሰማራቸው ካድሬዎች ውጪ እንዳሉ ነው ያየሁት። ለስርዓቱ እየሰሩ ያሉት ለምንድን ነው? ይህን ብዬ ራሴ ስጠብቅ ወያኔ ትልቁ የምትፈራው የውጭ ጠላት አይደለም፣ የውጭ ዳያስፖራ ነው። ዳያስፖራ ደግሞ ለምንድን ነው የሚፈራው? ዲፕሎማሲ ግንኙነት ጠንካራ ነው፣ ገንዘብ አለው። ህዝብ ከተግባባና ስለ አገር ጉዳይ አንድ ላይ መናገር ከቻለ በዲፕሎማሲም ሆነ በገንዘብ እርዳታ እኔ ስልጣን ላይ እንደማይቆይ ስለምታስብ አገር ቤት ያለውን ከላይ ከላይ ነው ስልጣን ላይ ያሉትን ነው የምትከፋፍለው። ውጪ ያለውን ግን በማህበረሰብ ደረጃ በባልና ምስት ድረስ ባልና አልጋቸውን እስኪለዩ ድረስ የከፋፈለችበት ሁኔታ ስለተመለከቱ እኔ ወያኔ የዘረጋችሁ ሀዲድ ላይ መሄድ የለብኝም። ወያኔን ለመጣል ከፈለግኩ፣ ወያኔን ስልጣን ላይ እንዳትኖር ከፈለግኩ፣ ወያኔ የምትጠቀመባቸውን ሲስተሞች ተቃዋሚ ሊሆን ወያኔ ሊሆን መታገል አለብኝ ብዬ ነው ቆርጬ ወደ አደባባይ የወጣሁት ማለት ነው። ይሄ ማለት እኔ ፖለቲከኛ አይደለሁም፣ እኔ ፖለቲካ ፓርቲ የለኝም። እንደ አንድ ኢትዮጵያዊ ሳልወለድ ሳልፈልግ እዛ አገር ላይ ስለተወለድኩ የዛች አገር ጭቃ ተጠፍጥፌ ስለተወለድኩ ዶክተር መሆን አይጠበቅብኝም፣ ፕሮፌሰር መሆን አይጠበቅብኝም፣ ሊቃን ምሁር መሆን አይጠበቅብኝም። ስለሚሰማኝ ስሜት ሊመሩንና አገር እንተካለን ለእናንተ እናቃለን የሚሉ ምሁራኖች የሚከተሉት መንገድ እኔ በሚሰማኝ ስሜት ወጥቼ ልክ እንደ ኤችአይቪ ቫይረስ የዘረኝነት ቫይረስ ለወያኔ መሰሪ ከፋፍለ ግዛ ፖሊሲ ብቻ ጥቅም ላይ እንደሚውል እንዲረዱትና ኦሮሞ ይሁን አማራ ይሁን ጋምቤላ ይሁን አፋር ይሁን በዘረኝነት የመንደርን አስተሳሰብ አስቦ ከተደራጀ የወያኔ ኮፒ ፔስት ነው። በውጭ ዲፕሎማሲ ሂደት ውስጥ እኛ በዘር ተደራጅተን ነው የምንታገለው ካለች ወያኔ ሳፖርት ታደርጋለች። በዘር ከታገልክ ስርዓት አትጥልም። የታጠቀ ስርዓት እጁ ላይ የተቀመጠ መንግስትን ፖሊሲ ጠቅልሎ የያዘ ድርጅት፣ አቅም ያለው ድርጅት በአንድ ዘር በአንድ ጎሳ ተደራጅተ ኢትዮጵያ ውስጥ የስልጣን ለውጥ ማምጣት ወይ እልቂት ነው የሚመጣው ወይ የጋራ መኖራችን ኢትዮጵያ ትፈርሳለች የሚለው አባባል በተግባር እንድትፈጸም እንጂ የሚያደርገው ወያኔን ከስልጣን ላይ አውርዶ በዘር የተደራጀ ኃይል ተስማምቶ ኢትዮጵያ ላይ መንግስት አቋቁሞ የኢትዮጵያ ህዝብ ድሃውንና አርሶ አደሩንና አርብቶ አደሩንና ሰርቶ አደሩን ኢትዮጵያ በሰላም ደም ሳይፈስባት የሽግግር መንግስት አድርጌ ወይም ስልጣን ቀምቼ ኢትዮጵያን ወደ ተሻለች ዲሞክራሲ አገር ከኢህአዴግ የተሻለ ምልከታ ወይም እውቀት ወይም ህልም አለኝ የሚል ድርጅት ውጭ ሀገር ስላላየው፣ ይሄ ደግሞ ወያኔ በተቃዋሚ ፓርቲ ስም ታርጋ እየለጠፈች የኦሮሞ የሚባሉ ህዝቦችንም ለነሱ ነው እንታገላለን የሚሉ የአማራም ይሁን የሌሎች በዛሬ ተደራጀ ለማሰር ያለምስክርነት ከምትጠቀምበት ውጪ በዚህ አይነት መልክ ተጉዞ ወያኔ ይመጣል እንደማይቻል ስለተላረጋገጥ ኢትዮጵያ ውስጥ አሁን የዘር በደል የለም፣ የቋንቋ በደል የለም፣ በአንድ ብሔር በመበደል በብሔር የሚያታግል ነገር የለም። አሁን የጠፋው የዛሬ 40 እና 50 ዓመት የዘር የቋንቋ የማንነት መገለጫ የሆኑት ወያኔን ፓርቲ መልሳለች ብዬ መሰክርላታለሁ። ወያኔን ፓርቲ መልሳ ግን በዛ ፓርቲ ስልጣን ላይ ለመቆየት እስፕሪንግን በጣም በውጭ ደረጃ እንዲወጠርና እንዲበጠስና አገር እንድትፈርስ እያደረገ ያለ ሁኔታ ደግሞ በውጭ አገር አይቻለሁ። ይሄ ቫይረስ ወደ አገራችን እያደገ ከገባ HIV ቫይረስም ከውጭ ነው ወደ አገራችን የገባው። ውጭ መጀመሪያ የተገኘበት አገር እኛ ያለቅነውና አላለቁም። ከሌላ አገር እኛ ጋር መጥቶ ነው እኛ ያለቅነው። አሁንም እዚህ ዳያስፖራ ያለው የዘረኝነት ቋት ፉርጎ ወይም አመለካከት ከወያኔ ባሰ ኢትዮጵያን ለአደጋ የሚጋርጥና ትውልድን የሚያጠፋ ኢትዮጵያ ወያኔ የምትለው ሶሪያና ሩዋንዳ ነው የምትሆነው የሚለውን መንገድ የሚከተሉ የዳያስፖራ ፖለቲከኞች መሆናቸውን ስላረጋገጡ ኢትዮጵያ ሀያሌ የኦሮሞ ታጋዮች ኢትዮጵያ ከቀኝ ገዢ እንዳትወረር ከተከላከሉት ውስጥ የመጀመሪያውን ደረጃ የሚይዙ የኦሮሞ ታጋዮች ናቸው። ስለዚህ ዛሬ በዘረኝነት ሄዶ እኔ ኦሮሞ ነኝ ለኦሮሞ ነፃ አወጣለሁ እኔ ምን ነኝ ብለህ ወያኔ ስልጣን ማውጣት አትችልም። ዛሬ ዓለም ከራስ አልፈ ለሰው ማሰብ የደረስንበት ጊዜ ላይ ደርሰን እኛ የ19ኛ ክፍለ ዘመን የፖለቲካ አመለካከት ይዘን ወያኔን ጥለን የተሻለ በዘር የተደራጀ ፖለቲካ ፓርቲ አቋቁመን የኢትዮጵያ ሕዝብ 80 ብሔር ብሔረሰቦችን በብሔር የተደራጀ ፖለቲካ ፓርቲ ከወያኔ የተሻለ ኢትዮጵያ ሊገዛ ይችላል ብዬ ስለማልገምት ኢትዮጵያ ደግሞ እንደ ሶሪያና እንደ ሩዋንዳ እንድትበታተን ስላልፈለግ ወደ ግንባር ወጥቼ ይሄን የኤችአይቪ ቫይረስ ከዛ የበለጠ ነው የተሰማኝን ስሜት እኔን አስተሳሰብ ከሚጋሩ የታፈሉ ድምጾች አሉ። ደግሞ የኦሮሞ ተወላጆች እኔ ኢትዮጵያዊ ነኝ ብለህ መናገር ስትጀምር አንተ ጎበና የአማራ ሽንት ምናምን ብሎ የማሸማቀቅ ባህሪ ስላየው ይሄ ደግሞ ለእኔ ጎበና በእነሱ አመለካከት ካሸማቀቁኝ ጎበና ጀግና ነው ብዬ ነው እንፎክርበትና ለዚህ ነው ፍለፊት ወጥቼ አመለካከቴን ማስተባረቅ የጀመርኩት ማለት ነው።
አይ በጣም ቆንጆ ነው። እንግዲህ ኢትዮጵያዊነትን ያስበው መንፈሱን ገልጸዋል። አንዳንድ ምናልባት የሚያከራክሩ ነገሮች ኖሩ ይችላሉ። የወያኔ ተግባሮችን ቀደም ብለን እንደተጠቀስከው አንዳንድ ነገሮች ተፈጽሟል በወያኔ በኩል ብለህ በፖዚቲቭ ያቀረብከው ምናልባት አንድነታችን ምሰሶ የሆነውን የብሔራዊ ቋንቋችን ማጣትና መካከላችን ልዩነቶችን ማራገቡ አሁን ላለው ሁኔታ መባባስ ተጠያቂው ይሄው አገዛዝ ይመስለኛል። ወደ ነዚህ ወደ ተቋሚ ድርጅቶቹ እንመለስና በግልጽ እናስቀምጥካልን አሁን አንስተዋል በብዛት የኦሮሞን ነጻዎች ድርጅቶች የሚባሉትን በቅርቡ በዚህ በለንደን ጉባኤ ላይ እስቲ መሬት ላይ ያለውን እናንሳና ብዙ ሰፊ ነው ጉዳዩ ሰዓቱም ላይ በቃ እንችላ በላይ ጊዜን ጨምር ለመመለስ እንሞክራለን። ኢትዮጵያ ትበታተን ለኛ ካለነች ኢትዮጵያና ለነጻነታችንን ማናገይ ከሆነ ትበታተን የሚል መግለጫ አውጥቶ ነበርና ያን መግለጫ ያስተናገደው ድርጅት ወይም ተጠሪዎችም ሆኑ የጉዳይ አይመለከተንም ያንድ ሰው አሳሰብ ነው የጥቂቶች ነው አላሉም እንዳለ ተቀምጧል። ካሁን ቀደም ነጃዋር አንዳንድ የሆነ መሳሪያዎችን በእጃቸው ያዙ እንደ ገጅራ የመሳሰሉ ነገሮች ሲዝቱና አንገትን ቆርጣለን ሲሉ ነበርና ድርጅቶቹ ከዚህ ከመሰለ ጸያፍ ነገር ራሳቸውን አይከላከ ወይም እኛ አንፈልግም እኛ ለኢትዮጵያ ነው የቆምነው ብለ አይሉምና ግን አንዳንዶች ድርጅቶች ደግሞ በሚዲያዎች አይሄ ግለሰብ አመለካከት ስለሆነ ምን መጨቃጨቅ ያስፈልግም ይላሉና በአንተ ሐሳብ ይሄ እየተነገረ ያለው ፕሮፓጋንዳ ምን ያህል ያራራቀና ህብረተሰቡ ወደ ሌላ ትንንቀረ ሊያመራ ይችላል በታስባለ?
እኔ በሪያስ ተሳሰብ ሁለት ኃይሎች አሉ በውጭ ሀገር ደረጃ። አንዳንዶቹ ኦሮሞ ሲፋቀ ኦፒዲዮ ሲፋቀ ኦኔግ ነው እንደሚሉት የወያኔ ካድሬዎች፣ እኔም አንዳንዶቹ እዚህ ስፈቃቸው ኦፒዲዮ የሚመስሉኝ ሰዎች መለከታለሁ። ግንባር ቀደም ወጥቶ የደረኝነትን አባዜ የሚያራግቡ ለወያኔ ፕሮፖጋንዳ ፍጆታ የሳይበር ጨዋታ ካበር እንዲያገኝ የሚሰሩ የኦሮሞ የወያኔ ካድሬዎች እንዳሉ እገነዘባለሁ። አንዱ ይሄ ነው። ሁለተኛው አንዳንዶቹ ደግሞ በዛ ዘዛሬ 40 አመት 50 አመት የኦሮሞ የቋንቋ ጥያቄ፣ የኦሮሞ የባህል ጥያቄ፣ የኦሮሞ የማንነት ጥያቄ፣ ከህዝቦች ጋር እኩል የመሆን ጥያቄ ይዞ የተነሱ አስተሳሰብ ዱላ ቅብብሎች ሲይዙ ከሀገር ተሰደዱ። አሁን የኦሮሞ ኢትዮጵያ ውስጥ ያለበትን ሁኔታ ያልተገነዘቡ በዛ ሜንታሊቲ የሚታገሉ ኦሮሞዎችንም ተገንዝቤያለሁ። እነዚህ ሁለት አመለካከቶች ይሄ ሰው ኢትዮጵያ ትፍረስ ሲል እኔ ከሞትኩ ሰርዶ አይቀር የሚባል አባባል አለ። የኦሮሞ ህዝብ የሌላውን ህዝብ ገሎ የሚኖር የሚመኝ ህዝብ አይደለም። ይሄ የግለሰቦች ወያኔያዊ ካድሬ ነው ወይ የግለሰቦች ቅዠት ነው? እኔም ልክ ለአንተ ሳውራ ቅዠቴንና ህልሜን ነው እማወራው እንጂ ከተወለድኩበት የኦሮሞን ብሔር ወክዬ አይደለም ከአንተ ጋር ኢንተርቪው ስሰጥ። ራሴን መስፍን ፈይሳ ሮቤን ወክዬ ነው ማውራው። ስህተቱም ብሎ ቢፈርጁኝ ትክክል ነው ብሎ የሚፈርጁኝም የማንንም ውክልና ተቀብዬ ሳይሆን የራሴን አስተሳሰብ እንደማወራ ሁሉ እዛ መድረክ ላይ ኢትዮጵያ ትፈርሳለች ሲል እኔ እንደ አንድ ኦሮሞ ብሔር ተወካይ ውክልና አልሰጠሁትም። ኢትዮጵያ የመጀመሪያ ቤቴ ነች። የኔን ቤት አፍርሶ ምን አይነት ቤት ነው የሚሰራልኝ? የጥንት አባቶቼ እናቶቼን ታሪክ ቢሌት አድርጎ የትኛውን ታሪክ ነው የሚያስመዘግብብኝ? ከማንም በላ እኔን ያንገበግበኛል፣ ያቃል። ከማንም በላ እኔን ያስቆጣኛል። ለምን? ኢትዮጵያ እንድትገነባ ከፈጠሩት ከነ አቡነ ጴጥሮስ፣ ከነ አዲሳ አጋ፣ ከነ ገረሱ ውጂ ማአቴ የሸዋ ኦሮሞች በማጮና በአድዋ ላይ ከሌሎች ህዝቦች ጋር መሳወትነት ከፍለዋል። የነሱን ተጋድሎ ያላገናዘበ አመለካከት ነው ያንጸባረቀው። ኢትዮጵያ የኛ ነች እንዳይሉ ኦሮሞዎች ላይ የወያኔ ቫይረስ በደንብ ተዛምቷል። ለምን? ኦሮሞ ኢትዮጵያዊ ነኝ ብሎ ከታገለ ወያኔ አንድ ቀን ማደር እንደማትችል በደንብ ትገነዘባለች። ለዚህ ደግሞ ምን አድርጋለች? ኢትዮጵያ ውስጥ ኦሮሞ መሳውትነት እንደከፈለ ሳይሆን እንደሞተ ነው የተነገረው። አብዛኛው ወያኔ 25 አመት ስልጣን ከጀመረችበት ቀን ጀምሮ ይሄ ፕሮፖጋንዳ ነው የተሰራበት። በኢትዮጵያ ውስጥ ወያኔ ኢትዮጵያን ለማቆም ኢትዮጵያን እንደ ኢትዮጵያ ሀገር ሆና እንድትቀጥል ዱላ ቅብብሎች ውስጥ ትልቁ ሚና ከፊት የሮጡት ኦሮሞዎች እንደሆኑ አልተነገረም። ኦሮሞዎች እንደተገደሉባት ብቻ ነው በወያኔ ስርዓት የተነገረው። ይሄ ቫይረስ በዳያስፖራው በኩል በደንብ ተሰርቷል። በደንብ ይሄ አመለካከት ነው ኢትዮጵያዊነት ስሜት ከውስጣቸው ዲሌት አድርጎ ኦሮሚያ የምትባል ሀገር ገና ጎጆ ለመውጣት የሚፈልጉት። ትልቁን ቤት ለማጥለን ነው ትንሽ ቤት የምንፈልገው። ይሄ የኔ አመለካከት ነው። እኔ ከማንም በላይ ኦሮሚያ ኢትዮጵያን አፈር እኔ ኦሮሞ ብሔር ኢትዮጵያዊ ነኝ። በደንብ ነው የማረጋግጠው የኦሮሞ ብሔር መሆኔ። ኢትዮጵያን ግን የሚያፈርስብኝ ሰው ከጣሊያን ባንዳ የተሻለ ነው ብዬ አልመለከተውም። ምክንያቱም የአባቶች ተጋድሎ ኢትዮጵያ እንድትፈርስ እንድትበታተን ሳይሆን ኢትዮጵያ በአፍሪካ የቀኝ ገዢ ያልተገዛች ስያሜና ብቸኛ አገር የምንኮራባት የኔ አያቶች የከፈሉበት መሳወትነት በመሆኑ ያ አባባል የግለሰብ አባባልም ቢሆን ለኔ ትራሽ አባባል ነው ብዬ ነው ጋርቤጅ ውስጥ የምጥለው። ሌሎች እኔ ንግግር ከሰሙ በኋላ ሀያኔ ኦሮሞ አክቲቪስቶች ብቅ ብሎ መናገር ጀምሯል። እኔ ጎበና ነኝ በዚህ አመለካከት ከሆነ ብለዋል። ጎበና በክፉም ይሁን በደግ ጀግንነት ሰርቷል። ኢትዮጵያን በማዳን ሀያኔ የኦሮሞ አባቶች ደም ዋጋ ከፍለውበታል። ይህንን የሚለን አካል ከጣሊያን ወራሪ የተለየ ነው ብዬ አልፈርጅም፣ ኦሮሞ ቢሆንም ባይሆንም። ለዚህ ነው ደሜ እየተንተከተከ የምናገረው። ይህንን አመለካከት ለምን ኦሮሞ ፊት ቆምክ የሚለኝ እና የጎበና ዳጤን ታርጋ የሚለጥፍብኝ ካለ እሱም የራሱ ድብቅ አጀንዳ አለው። አገር ለመምራት ህዝብ ለማስተዳደር የኢትዮጵያ ህዝብ በእኩልነት ዲሞክራሲ የሆነች ኢትዮጵያን ለመገንባት ሳይሆን የራሱ ድብቅ ምሽኖች በድብቱ ስር ተሸክሞ የሚሄድ ስላለው ለዚህ ነው ኦሮሞ ቢገነጠል በሱ አመራርነት ኦሮሞን ደም እየለካ በጡንጦ ወተት ሊያጠጣኝ ነው? አያጠጣኝም። ኦሮሞን ዲሞክራሲ አገር ማድረግ የሚችል ጭንቅላትና እውቀት ካለው አብረን የኖርነውን የአማራን እናት ጡት ጠብቼ አድጌ የአማራ ልጅ የኔን እናት ጡት ጠብቶ አድገው እንደዚህ ነው እናቶቻችን ያሳደጉ። ገበያ ሲሄዱ አንድ እናት ገበያ ስትሄድ ወይ እድር ስትሄድ ለአጥቢዋ ልጅ እናት ልጇን ሰጥታ አንድ የግራ ቀኟን የላሷን ልጅ የግራዋን የአማራ ወይም የሌላ ብሔር ልጅ አጥብታ ነው በአንድ ጡት ያደግ ነው። ይህንን መልካም እሴታችንን እንዲገነባ ነው ወያኔን የምጠላው አፈረሰች ብዬ የምጠላው እንጂ በዘረኝነት ከፋፍሎ ግዛማ ከሆነ የወያኔ ሳፖርተር መሆን ይሻለኛል። ምክንያቱም ስቲል ቤዝ አላቸው፣ ስቲል መሳሪያ ታጥቋል፣ ስቲል የከፋፍሎ ግዛ ፖሊሲ ልምድ አላቸው። በዚህ እየተጨቆምኩ ማንነቴ ተበትኖ ሁለት አገር ከመሆን ወያኔ ሳፖርት ማድረግ ሁሉ የምመጥበት አማራጭ ይኖረኛል ማለት ነው። ይህንን የወያኔ አንድ ላይ ወይዘሮ ጣይቱ ወይዘሮ አለምነሽ ነጉና ጠጪ ተባብሎ አብሮ ዘር ሳይቆጥሩ ያኖሩንን አንድ ቤተ ክርስቲያን ሙዳ ይዞ መጥቶ አስቀድሰን ስንወጣ እያዞሩ ያጎረሱንን እናቶች የለያየ ማህበራዊ ኢኮኖሚያዊ እድገት ለእኔ በአፍንጫ ይውጣ ነው። ያ ቀለበት ድልድይ ይህ ማህበራዊ ሴቴ ሳይፈርስ የምወዳት የአማራ እናት ጋሮቼ እንዲሄድ እንጂ እንዲለየኝ ከሆነ ኮረኮንቹ ይሻለኛል የሚል ግምት አለኝ። ለዚህ ነው ፊት ለፊት ወጥቼ የምጮኸው።
በጣም በጣም መልካም አነጋገር ነው። በጣም ማንኛውም ኢትዮጵያ የሚጋራ ይመስለኛል። በዚህ ላይ የምንጨምርበት ነገር የለም። በርታ ነው የምለው። ሌላው እንግዲህ ጥያቄ ወደ ሰዓታችን ተቃርቧልና ይሄንን የሀገራችን ጉዳይ የናጣት ያለውን ችግር በሚመለከት አማራውና ኦሮሞው በተለይም እንግዲህ ከቁጥር የሚያመዘነው በመሆኑ በዚህም ሁለቱም በኩል የሚዋለደውም ህዝብ ቁጥር በጣም እጅግ ብዙና በብዙ ሚሊዮን የሚቆጠር በመሆኑ ይህ እንደ መሰላልና እንደ ሰንሰለቱ ነው የሀገራችን ወደፊት ዕጣ ፈንታ ወደ በጎ ነገር ይመልሰዋል የሚል ነገር አለ። ይህንን እንዴት በምን ዳኝነት የሁለቱ ወገኖች ወይ ሁለቱ ነገዶች ግንኙነት ትስስር እንዲበረታና ወደ አንድ ተሻለ ነገር ለማሻገር እንዲቻል አንተ እንዳንድ አይነት ሀሳብ ያላቸው በሌሎችም ወገኖች አሉ ተባብራችሁ ወይ ተባብረን ለማምጣት የሚቻልበት መንገድ አለ ወይ? በዚህ ትውልድ ከሰታል ብለህ ታምናለህ?
እኔ የፖለቲካ ሊቶችንና ምሁራኖችን መንካት አልፈልግም። እነሱ ወደ ላይ ተንጠልጥለው እንዲቀሩ ነው የምፈልገው። ኢትዮጵያ የሰላም ሀገር ነው እንድትሆን የምፈልገው። እኔ የስልጣንና የፖለቲካ ኢሊትኛ መሆን አልፈልግም። ያቺ ኦሮሞ እናት ጡት አጥብታ እንዳሳደገችኝ፣ ያቺ አማራ እናት ጡት አጥብታ እንዳሳደገችኝ እንዳንለያይ ከፈለግን እኔ ዘር ቆጥሬ እንድመራኝ የማስብበት ምክንያት የለም። ዘር ቆጥሬ ስልጣን ላይ ወጥቶ ከሚረሽነኝ ወይም ከሚረቅጠኝ በመልካም አስተሳሰብ ሰውን መለኪያ ስልጣን ሊያገኙ ወይም ደግሞ እኔን ይመራሉ ብዬ መገመት ያለብኝ መልካም አስተሳሰቡ ከራሱ ለሰው ልጅ ቀድሞ ሰጥቶ የሚመራ መሪ እንዲፈጠር ላይ መስራት አለብን። አሁን የእኛ ችግር የተማሩ ሰዎች አምላኪዎች ነን፣ ልክ እንደ ፈጣሪ እናመልካቸዋለን። እነሱ ያሉትን እንደ ንመጋ መንጋል እንከተላቸዋለን። ቆም ብለን ማህበረሰቡ እኛ ፖለቲካ ለመምራት ወይም ፖለቲካኛ ሆነን ቤተ መንግስት መግባት የማንፈልገው የኢትዮጵያ ማህበራዊ ህይወት አንድነታችን እንዳትበታተን የሚፈልግ ኢትዮጵያዊ በሙሉ በሄደበት ይሄን ድምጽ ከፍ አድርጎ እየጮኸ ፖለቲከኞች እኛ ወደምንፈልገው እንዲመጡ እኛንን አስተምረናቸው ዶክተር አረግናቸው የኔ ታክሲ እዳ አለበት አልከፈለም የኔን እዳ እስከሚከፍል ድረስ እኔ እሱን ሳድቤ አሽከርክሬ በዚህ መልክ ነው መትመራኝ የሚል አስተሳሰብ ማህበረሰብ ውስጥ መገንባት አለበት። ከአሁን በኋላ ዶክተርና ፕሮፌሰር ስለሆነ በር ዘግቶ ጽፎ አዘጋጅቶ በዚህ ነው የምትተዳደሩት ብሎ የሚገዛን ስርዓት ሊያከትም ይገባል። እኛ ነገ ነው ጽፈን ተስማምተን ስንፈልገው የምናባረረው ስንፈልገው የምናስቀምጠው ስንፈልገው የምንቀይረው ስርዓት እንጂ ኢትዮጵያ ላይ መመስረት ያለበት በዘር ቋት ውስጥ ተቀምጦ በዘር አስተሳሰብ ከፋብሎ የሚገዛን ስርዓት ኢትዮጵያ ላይ ወያኔ ላይ ማተም አለበት። ከዚህ በኋላ በዘርን ማዕከል አድርጎ ወደ ኢትዮጵያ ስልጣን ላይ የሚወጣ ኢትዮጵያ ዳሜጅ ነው የምትሆነው እንጂ አትቀጥልም። ይህንን የማይፈልግ ኢትዮጵያዊ ይህንን አመለካከት ዶክተር በሉት ፕሮፌሰር በሉት ልንታገላቸው ይገባል። ከወያኔ በላይ ኮፒ ፔስት አደጋ የሚያመጡ ኃይሎች ስለሆኑ ወያኔ ላይ ዘረኝነት ይቁም። የዘረኝነት ጎማ ተወጥሮ እንደ ጭነት ላይ እህል ጭነ ጎማ ለማጥበቅ እንደምትወጥር ሲወጠር ይበጠሳል። ጎማ ከተበጠሰ እህሉ ይበጠናል። እንደዛ የኢትዮጵያ ሕዝብ በዘረኝነት አስተሳሰብ ከስበን ልንበጠስና ልንበታተን ነው። ያ ጎማ ረግቦ ተሸክሞን አንድ ላይ እንድንቆይ የሚያደርገን የፖለቲካ አመለካከት ይዞ የመጣውን ብቻ መደገፍ እንዳለብን በዚሁ አጋጣሚ ይህንን ይናን አስተሳሰብ የሚገዙ ኢትዮጵያኖች እንዲ ባሉበት ይህን ድምፅ ከፍ አድርጎ ኢትዮጵያ የደከመች ሀገር ሆና ማንም የምትዘፍረን ሳይሆን ጠንካራ አንድነታችን ሲነኩን እንደ ንብ የምንወረው ኢትዮጵያዊ ሆነን ለትውልድ ታሪክ ሳናበላሽ እናስተላልፍ የሚል ጥሪ ነው ያለኝ እኔ።
አይ መልካም እንግዲህ ንጥሪዎችን ፈጻሚ የሆነ ትውልድ እንዲመጣ ሁላችንም ወንድም እንዲገኝ በዛው ላይ እንድንሰለፍ ሁላችንንም እንግዲህ እግዚአብሔር ይርዳን። እስቲ አንተ እንግዲህ መጨረሻ ላይ ለማሰሪያም ይሆን በእውነቱ የሰጣቸው ማብራሪያዎች ሁሉም ኢትዮጵያ የሚጋራ ይመስለኛል። እኛም በዚህ ዙሪያ በርታ ነው የምንለው። ለወደፊቱም በዚህም ጥያቄዎች ለማብራራትም ሆነ ተጨማሪ ሌሎች ነገሮች ከመጡ ፈቃደኝነት ካለ እናቀርብህና ልንወያይበት እንችላለን። አንተስ ማጠቃለያ ሐሳብ የምትሰጠው ካለ ለኢትዮጵያዊ ለካንተ የነን ኢትዮጵያን መንፈስ ባንድነታችን በነበረው ታሪካችን ላይ አጎልምሰን ወደ ጥሩ ደረጃ ለመሸጋገር ወደ ሰለጠነና የተሻለ ህብረተሰብ ለማስረት ሁላችንም ኃላፊነት መሆኑን በማስገንዘብ ላረከው ማብራሪያ ተጨማሪ የምትሰጠው ካለ እድሉ ልስጥህና አንድ 5 ደቂቃዎች ማሰሪያ የዛን ያህል ጊዜ እንኳን የምትወስድ አይመስለኝም። ሁሉ ብዙ ነገር ተናግረሃል። የምትሰጠውን አስተያየት እንትን መስመሩን አንተ ልቀቅና በዚሁ እንሰናበታለን ሌላ ጊዜ እስክንገናኝ ድረስ።
ኦኬ እንግዲህ በእኔ አመለካከት ይህንን አጋጣሚ ተጠቅሜ መበላ አገር ላይ ያሉ ኦሮሞን እንወክላለን ለኦሮሞን እንሰራለን የሚሉ የፖለቲካ ኤሊቶች ኦሮሞ የሚኖረው ከሌሎች ኢትዮጵያኖች ጋር ነው። ለኦሮሞ ትንሽዬ ጣሳ ነገር የመሰለ አስተሳሰብ ሰርታችሁ ኦሮሞን ከሌላ ህዝብ ውስጥ ነጥላችሁ የምታስመቱበት ጊዜ መቆም አለበት። ኦሮሞ ማጆሪቲ ነው። ሰውን ሰብስቦ ማታገል ያለበት ህዝብ እንጂ ከሌላው ጋር አልታገልም የሚል ህዝብ አይደለም። ዛሬ የዘረኝነት አመለካከት አክትሟል። ዛሬ የዲሞክራሲ ስርዓት እጦት ነው ኢትዮጵያ ውስጥ ያለው። በከፋፍለ ግዛ ፖሊሲ እየተገደልን ነው ያለ ነው። በ25 ዓመት ውስጥ ወያኔ ከአጼ ምኒልክ እስከ ደርግ ድረስ ኦሮሞ አልተገደለም። በዚህ በ25 ዓመት ውስጥ የተገደለውና የታሰረበት ወቅት ይሄ ደግሞ የዘረኝነት ታርጋ ተነጥሎ ስለተለጠፈብን ነው። ኦሮሞ ራሱን ለማዳን ከፈለገ ራሱን ከሌላ ህዝቦች ጋር ማች አድርጎ ነገ እኩል በምርጫና በምርጫ ስልጣንን ህዝባችን እኩል የሆነ ለጋራ እሴታችን ዛሬ ባህልን ደምስስ የሚል ስርዓት አይመጣም በርግጠኝነት። ኦሮሞ ነኝ ብለ እንዳትናገር የምን ስርዓት አይመጣም። ኦሮምኛ አትፈን የሚል ስርዓት አይመጣም። በኦሮሞ ባህል አትኩራ የሚል ስርዓት አይመጣም። ስለዚህ የሁሉም ባህሎች ተከብሮ በአንድ ወቂት ውስጥ የሚያምር አበባ የምንመስል ኢትዮጵያኖችን ኦሮሞ ግንባር ቀደም የአንድነትን ዜማ ማቀንቀን አለበት። በዚህ መንገድ ነው የወያኔ ስርዓት አፍርሶ የኦሮሞን ጥያቄ መመለስ የሚችለው የሚል እምነት ስላለኝ እባካችሁ ከአርባ ዓመት የፖለቲካ አስተሳሰብ ውጡና አሁን ኢትዮጵያ ውስጥ ያለውን የኦሮሞ ህዝብ ሀሳብ መገንጠል ሳይሆን ወያኔን አጥፍቶ ከኢትዮጵያኖች ጋር ለመኖር የሚፈልግ ህዝብ ስለሆነ ለዚህ ነው የጎንደር ህዝብ የኦሮሞ ደም የኔ ደም ነው ሲል የኦሮሞ ህዝብ ደግሞ የአማራ ደም የኔ ደም ነው ሲል ውጭ ያሉ የፖለቲካ ፓርቲዎች ይህንን አመለካከት ሰብኳቸው ሳይሆን ህዝቡ የወያኔን ባህሪ በመረዳቱ ከእናንተ ቀድሞ ወደፊት የሆነ ህዝብ እንመራለን እያላችሁ ስለሆነ የህዝቡን ልብ ትርታ እንድታጤኑ በዚህ አጋጣሚ ጥሬን አስተላልፋለሁ።
በጣም ቆንጆ አቶ መስፍን ፈይሳ፣ በጣም በጣም ትልቅ ማብራሪያ ነው የሰጠህን። እንግዲህ በእኛ በኩል የኢትዮጵያነት ሬዲዮ ይሄንን ያንተንም የአንድነት መልእክቶችህን እየተከታተልን በማዳመጥ አድናቂዎችህ ነን። አንተም በርታ እንላለን። በድጋሚ የኢትዮጵያነት ሬዲዮ ለዝላደረክለት ትብብር አድማጮቻችንም ያንተን ሐሳብ እናንተ ሰፋ ባለ ሁኔታ ለማዳመጥ እድሉን ስለሰጠህልን ያመሰገን። በሌላ አጋጣሚ እስክንገናኝ ደናውን ላሎ በአድማጮቻችንም ሬዲዮ
ዝግጅት ብራሲም
ዝም። እሺ ደናውን እንግዲህ
አድማጮቻችን የዛሬውን ቃለ መጠይቅ የወጣት መስፍንን ኢንተርቪው አዳምጠናል። ርግጠኛ ነኝ ለሁላችንም ትልቅ መልእክት ሆኖ እናገኘዋለን። ደጋግመንም ብንሰማውና ብናየው ጥሩ ነው። በዚህ ብንስማማ ደና ነው። አድማጮቻችን እንግዲህ የዛሬውን የህዳር 13 ቀን 2009 ዓመተ ምህረት ወይንም የኖቬምበር 4 2016 ስርጭት ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁ፣ ንጉሱ ታመራት፣ ወርቁ ሞላ፣ እኔም በቴክኒኩ በኩል ያስተናገድኳችሁ ቴዎድሮስ በቀለ፣ ደና ቆዩልን እያልን በዚሁ እንሰናበታችኋለን። ቸሪ ግጠመን። ድል ለኢትዮጵያ ህዝብ።
Jalo Volante, Jalo 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 Volante, Guarau Guarau Volante, Guarau 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 Volante. መቼም ታመን ታመን አንገት ዘፍተን አንቀርም። አለ ነገር አለ ነገር አለ ነገር አለ ነገር አረሱት አረሱት ይሉኛል የውመራ መሬት አረሱት አረሱት ይሉኛል የመትማ መሬት የአርማጅሆን መሬት ያውም የኛ ነጣ ያውም የኛ ነጣ አረሱትን አረሱትን
ይሉኛል ያው ነኛ ምረት ያው ነኛ ወጣ አንና ከሱላው ከኛ ሰው ሲታጣ ወራው ላይ ወራው ያለ
Wonderful, 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 won